From the Conference Center at Temple
አዳራሽ በተወደሰ አደባባይ ሶልት ሌክ ከተማ ውስጥ ይህ 183ኛው ግማሽ ዓመታዊ አጠቃላይ የኋለኛ ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን የክህነት ስልጣን ጉባኤ ነው። ይህ ስብሰባ በዓለም ደረጃ በሺ ቁጥጥር መሰብሰቢያ አዳራሽ እየተላለፈ ነው። የዚህ ክፍል ሙዚቃ የቀረበው በሜሪ ዩታ ስልቆጣት ወንዶች የሮናዊ ክህነት ዘማሪዎች ናቸው። ፕሬዚደንት ሄንሪ ቢ አይሪንግ የቤተ ክርስቲያኑ ተቀዳሚ አመራር ይህንን የምሽት የክህነት ስብሰባ ይመራሉ።
Brethren, we welcome you.
ወንድሞች ለዚህ ለ183ኛው የግማሽ ዓመታዊ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን የክህነት ስልጣን አጠቃላይ ጉባኤ እንኳን ደህና መጣችሁ። ይህንን ጉባኤ የሚመሩት ፕሬዚደንት ቶማስ ኤስ ሞንሰን እኔ ይህንን ስብሰባ እንዳካሄድ ጠይቀውኛል። ይህ ጉባኤ በሳተላይት እና በኢንተርኔት በዓለም በሚገኙ በተለያዩ ቦታዎች ውስጥ ለተሰበሰቡ የክህነት ባለሥልጣኖች የተላለፉ ናቸው። ኦርጋኑን በሚጫወቱት ሪቻርድ ኤሊየት ጋር በኬሊ ዳሃን አመራር በኩል የመሪ ካስማ የአሮናዊ ክህነት ወጣቶች ዘማሪዎች የዚህ ስብሰባን መዝሙሮች አዘጋጅተውልናል። ዘማሪዎቹ Sing praise to him የሚለውን በመዘመር እነዚህን ስብሰባዎች እንጀምራለን። የመጀመሪያውም ጸሎት የሚቀርበው ከዚህ ስብሰባ ቡድን አባል በዚህ ቀን በተለቀቁት በሽማግሌ ፓውል ኢ ኮለር ነው።
Oh, Our eternal Father in heaven.
Is the Lord about to celebrate hoy?
We are gathered together in this general priesthood.
Bazi bakana sultan sabsaba anyat sabsabanal. Zare slemetaw gibja na mashaknalen. Slemejemarao cho amarara na sel 12tu.
Governance in my church.
በቤተ ክርስቲያን ውስጥ ስላለው አስተዳደር እንድንማር ስላደረከን እናመሰግናለን። የክነት ሃይላንድ ዳግመኛ እንዲመለስ ስላደረከ ምስጋናችን ከፍተኛ ነው። ስለሰጠን ቁልፍ በረከትም እናመሰግናለን። ስለ ነቢያችን ስለ ቶማስ ኤስ ሞንሰንም ምስጋናችን ከፍ ያለ ነው። ስለምሪቱ ስለምሳሌነቱ ስለአገልግሎቱም ሁሉ እናመሰግናለን። ያንተ ልጅ ስንከተል እየተከተልን እንጸልያለን እሱን እንድንከተል። ስለሚሶናውያን ሁሉ እናመሰግናለን። እንደ ቤተክርስቲያን አባልነታችን ስለአላፊነታችንም በኃይል እና ወንጌልን ከሌሎች ጋር እንድንካፈል እንድታረጋን እንጸልያለን። በቤተ መቅደስ ላይ ስላሉት ስራዎች እናመሰግናለን። ራሳችንን እዛ ለመግባት ብቁ እንድናረግ ጥንካሬውን ሰጠን እንጠይቃለን። ያንተ መንፈስ በአሁን ሰዓት ከኛ ጋር እንዲሆን እንጠይቃለን። ለባችን እንዲከፈተም እንጸልያለን። አብራን እንድንጸናም እንጠይቃለን በኢየሱስ ክርስቶስ ስም አሜን።
The choir will now favor us.
ዘማሪዎቹ like 10,000 legions marching የሚለው መዝሙር ዘምሩልናል። ከመዝመሩ በኋላ የ12ቱ ሐዋርያት ቡድን አባል ሽማግሌ ኤልተን ፔሪ ያነጋግሩናል። ከእሳቸውም ተከትለው የኤጲስቆጶስ አመራር አባል ኤጲስቆጶስ ጀራርድ ኩሴ ያነጋግሩናል። ቀጥለውም የሰባዎቹ አባል ራንዲ ዲ ፋንክ ያነጋግሩናል።
Thank you. When I was given this assignment to speak in the priesthood session,
በዚከነት የተቀላላ ጉባኤ እንድናገር ስራ ሲሰጠኝ ስለ አንቲየስን ክፍል መምህር አሰብኩኝ። የሷ ታላቅ ፍላጎት እኛን ከነት ለመቀበል ብቁ ማድረግ ነበር። ከጻናት ክፍል ለመመረቅ በሚያበቁ መስፈርቶች ላይ የ12ቱን ሐዋርያት አባላት ስም እና የእምነት መሰረቶችን እንድንሸመድድ በማድረግ አዘጋጀችን። ቃል ኪዳንም ገባችልን። 13ቱንም የእምነት መሰረቶች በቃላችን የምናውቅ ከሆነ የፈለግንበት ቦታ በእኛ ምርጫ እንደምትወስደን ነገረችን። እኛም በሎጋን ግድብ መግቢያ አካባቢ ባለው ድንጋያማ ቦታ ላይ ለመሄድ ወሰን። ለጥ ያለ ሃትዶግ እና ማርሽሜሎ ለማብሰል የሚሆን የማብሰያ ቦታ ነበረው።
When we chose the location, however,
ቦታውን ስንመርጥ ግን
ትልቅ
የሆነችውን እና የስፖርተኛ አቋም የሌላትን መመራችንን ከግምት ውስጥ አልከተትንም ነበር። በደንብ እናስብ ኖሮ ጉዞውን ለማድረግ እንደሚያስቸግራት ይመጣለን ነበረ። ቃሏ ግን አጥንቷ ነበረ። እናም እኛን ተከተለችን። በመጀመሪያ ትንሹን ተራራ ወጣን። በእኛ ጊዜ ምንም አይነት መንገድ የሚያሳጣ የኤሌክትሪክ መስመር አልነበረም። በትንሽ እርዳታ መመራችን ተራራውን ወጣች። አንዴ ከወጣን በኋላ የኤሊ ጀርባ ብለን በሰየምነው ቦታ ደረስን። ከደረስን በኋላ መመራችንን ትንፋሽዋን እስከምትሰበስብ ትንሽ ጊዜ ወሰደባት። ምግባችንን አዘጋጅተን እንደተቀመጥን የመጨረሻውን ትምህርታችንን ለማስተማር ተዘጋጅታ ነበር። በሕፃናት ክፍል እኛን ለሁለት ዓመት ስታስተምር ምን ያህል እንደተደሰተች ነገረችን። የእምነት መሠረቶቹን ምን ያህል እንደተጠበብንባቸው አሞገሰችን። ከዛም የእምነት መሠረቶቹን ብቻ
memorizing the articles
of faith. በውስጡ የያዙትን ትምህርቶች እና መርሆች ካልተረዳን ብዙ ቃላቶችን ከማወቅ የዘለለ ትርጉም እንደሌለው ተናገረችን። በእያንዳንዱ የእምነት መሰረቶች ውስጥ ያሉትን የወንጌል ትምህርቶች እንድናጠና አበረታታችን። በእምነት መሰረቶቹ ውስጥ ያሉትን ትምህርቶች በክፍሎች እንደሚከፋፈሉ አብራራች። በመጀመሪያው የእምነት መሰረት ውስጥ የእግዚአብሔር ሶስት አካላት እንዳሉ እንማራለን። እግዚአብሔር፣ ኢየሱስ ክርስቶስ እና መንፈስ ቅዱስ። ሁለተኛው ደግሞ በምድር ላይ ለድርጊታችን ኃላፊነት እንዳለብን ያስተምረናል። ሶስተኛው ለሰማይ አባት ልጆች ደህንነት ለአዳኝ ተልእኮ ራእይ ይሰጣል። አራተኛው መሰረታዊ መርሆችን እና ስነ ስርዓቶችን ያስተምራል። የመምህራችን ትምህርት ኃይል በወንጌል ጥናት ጥቅም ላይ ያደረገችው አትክሮ የመነሳሳት ምንጭ ቦታችን እንዲፈጠር አድርጓል። ቅዱሳት መጻሕፍት የምንቀበለውን እውነት የእውነተኛነት መሰረት ለመፍረድ በምሪት ያስቀምጣሉ። እውነትም ይሁኑ ውሸት እውነተኛ ትምህርት ከእግዚአብሔር ይመጣል። የሁሉም የእውነት ምንጭ እና መሰረት የእውነተኛ ትምህርት እና ሐሳብ በጌታ እና በአዳኝ ወንጌል ውስጥ ይገኛሉ። የውሸት ትምህርቶች ከሰይጣን ይመጣሉ። የውሸቶች ሁሉ አባት ከሆነው የሱ ፍላጎት እውነታን መቀየር እና ማበላሸት ነው። እኛን በማታለል ወደ ሰማዩ ቤታችን የምናደርገውን ጉዞ እንዲሰናከል ያደርጋል። ቅዱሳት መጻሕፍት የውሸት ትምህርቶችን እንዴት እንደምናስወግድ ያስተምሩናል። ለምሳሌ ጳውሎስ ለጢሞቴዎስ ሰዎች እንዳለው የእግዚአብሔር ሰው ፍጹም ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጻሕፍት ሁሉ ለትምህርትና ለተግሣጽ
ልብን ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል።
This doctrine is to the church.
ትምርት ለቤተ ክርስቲያን ነው። ልክ ባትሪ ለሞባይል ቀፎ እንደሆነ ሁሉ ትክክለኛ ትምርት የማይሰጥበት ቤተ ክርስቲያን ደግሞ በተመሳሳይ ሁኔታ ዋጋ አይኖረውም። ወደ ሰማዩ አባታችን እና ወደ ዘላለማዊ ቤታችን አይመራንም። ስለ ክርስቶስ መሰረታዊ ትምህርቶች ስንረዳ አምስተኛው እና ስድስተኛው የእምነት መሰረቶች ስለ ክህነት መዋቅር እና ስነ ስርዓቶች ያስተምሩናል። በጌታ ምሪት ዮሴፍ ስሚዝ በክህነት ስልጣን አማካኝነት የጌታን ቤተ ክርስቲያን አቋቋመ። የእግዚአብሔርን ኃይል የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ክርስቶስ በመድር በነበረበት ወቅት አቋቋመው እንደነበረው አይነት አንድ አይነት ቤተክርስቲያን ነች። ምን አይነት የክብር ቀን ነበር ለዮሴፍ ስሚዝ እና ለኦሊቨር ኳድሪ። ግንቦት 1829 በጫካ ውስጥ ሄደው ስለ ጥምቀት የጸለዩበት መጽሐፍ ሞርሞንን እየተረጎሙ ባሉበት ሰዓት
There were many teachings about baptism being taught by different churches.
በ18ሺ መጀመሪያ በተለያዩ ቤተክርስቲያኖች ስለ ጥምቀት የተለያዩ ትምህርቶች ነበሩ። ዮሴፍ እና ኦሊቨር ሁሉም እውነት እንደማይሆኑ አወቁ። ስለ ትክክለኛው የጥምቀት ስነ ስርዓት እና የማጥመቅ ስልጣን ስላለው ለማወቅ ፈለጉ። ለጸሎታቸው ምላሽ መጥምቁ ዮሐንስ ተገልጦላቸው
One by one,
and band, እጁን ጭኖ በጭንቅላታቸው ላይ በዚህ ቃል የማጥመቅ ስልጣንን ሰጣቸው። በእናንተ ላይ ውድ አገልጋዮች በመሲሁ ስም የአሮናዊ የክህነትን እጭንላችኋለሁ። በዓለም ታሪክ ምን አይነት ድንቅ ቀን ነበረ! ክህነት ዳግመኛ ወደ ምድር ተመለሰ። ክህነትን ስንቀበል በእግዚአብሔር ስም ለመከወን እና ወደ እውነታ እና ጽድቅና ይመራናል። ይህ ሥልጣን የጻድቅ የኃይል ምንጭ እና ለእግዚአብሔር ልጆች ጥቅም የመጣ ነው።
influence for the benefit of God's children on earth and will last beyond the veil. It was necessary for the priesthood to be restored.
Jesus Christos betekristian lemaqwaqwam befit kenet memeles asfallagi neberabet odezimidir. Yeh meseratawi timirt new keemnet anqas 5 na 6 minimaro. ከታዮቹ 3 የአምስት አንቀጾች 7 8 እና 9 በዚህ የሟችነት ጉዟችን የሚጠቅሙንን ጥቅሞች ያስቀምጣሉ። መንፈሳዊ ስጦታዎችን ተሰጥተውናል። የጌታ ትምህርቶችን ስንከተል ከከፋት እንዲጠብቁን ቅዱሳን መጻሕፍት ለላኛው ምሪቶች ናቸው። የእግዚአብሔርን ቃል አጠንክረን የምንይዝ ከሆነ ወደ ዘላለማዊ ሕይወት ወደሚወስደን መንገድ ላይ እንቆያለን። ዘጠነኛው የእምነት አንቀጽ እግዚአብሔር እንደሚገለጥ እንደተገለጠ እና ወደፊትም እንደሚገለጥ ብዙ ታላቅና ጠቃሚ እውነታዎችን ለነቢዮቹ ያስተምራል።
ተረጋጋውን
እና ትንሹን የመንፈስ ቅዱስ ድምፅ ከመስማት በተጨማሪ ሌላኛው የምሪት ምንጭ የእኛ የቤተ ክርስቲያን መሪዎች የተመረጡ የተጠሩ እና በሚያስተምሩት ትምህርት ሕይወታችንን እንዲባርኩ በተደረጉት ነው። አስረኛው አስራ አንደኛው እና አስራ ሁለተኛው የእምነት አንቀጽ ስለ ሚስዮናዊ ሥራ ያስተምራል። ለዳግመኛ ለአዳኝ ምጽአት የእስራኤል ልጆች መሰብሰብ እንማራለን።
In preparation for the second coming of the Savior. We are instructed that men and women are
ወንዶች እና ሴቶች የራሳቸው ተወካዮች እንደሆኑ እና የእግዚአብሔር ቃል በራሳቸው አእምሮ በመጠቀም የመቀበል ወይንም ያለመቀበል መብት እንዳላቸው እንማራለን። በስተመጨረሻ ወንጌልም በአለም በአራቱ ማዕዘናት ስናዛምት የያንዳንዱ ሀገር መንግስት እንድናከብር እንማራለን። በእውነቱ የያንዳንዱ ሀገር ህግ በመታዘዝ በማክበር እና በመደገፍ እኛ እናምናለን። 13ኛው የእምነት አንቀጽ ህይወታችንን እንዴት እንደምንመራ እና ራሳችንን እንደምንቀይር ያሳያል። እንዲህ ይነበባል፣ በታማኝነት፣ በእውነተኛነት፣ በንጽህና እና ለሁሉ መልካም ነገሮችን በመስራት እናምናለን። ሁሉንም እናምናለን፣ ሁሉንም ተስፋ እናደርጋለን። ብዙ ነገሮችን በጽናት አልፈናል፣ ወደፊትም እንዲሁ። ጥሩ እና መልካም ነገሮች ካሉ እኛ እኚህን ሁሉ ነገሮች እንሻለን። ሁላችንም እነዚህ ባህሪያት በዚህ ተምሳሌነት እንያዛቸው። በእምነት አንቀጽ ውስጥ ያሉት እውነታዎች ልክ እንደ ስልክ ቀፎ እርስ በርሳቸው የተደጋገፉ ናቸው። እያንዳንዱ የእምነት አንቀጽ የተለየ ዋጋ በወንጌል መረዳታችን ላይ ይጨምሮልናል። እያንዳንዱ የእምነት አንቀጽ በራሳችን በወንጌል መረዳት ላይ አስተዋጽኦ አለው። የኔ መምህር የመንግስቱን ትምህርት እንዳጠና በውስጤ ውሳኔ አኖረች። በዚህ የእምነት አንቀጽ ውስጥ ያለውን ውስጣዊ ትርጉም እንድሻ አስተማረችን። ይህንን የተቀደሰ እውነታ ለማወቅ የምሻ ከሆነ የማገኘው እውቀት ሕይወቴን የተሻለ እንደሚያደርገው ቃል ገባችልኝ እና መመሰክርላችኋለሁ። ለውጦታል። ከመምሬ ምርጥ ትምህርት በኋላ ካቀርነው በላይ እንደ ቆየን ታወቀን። ምሽቱ ወደ ማብቂያው እየተቃረበ ነበረ። ከዛም ችግር እንዳለብን እኛ ተረዳን። ወደዚህ ልዩ ቦታ ለመድረስ መምራችን ታግላለች። መመለሱ ደግሞ ሌላ ችግር መሆኑ እውን ነው። መመለሱ አስቸጋሪ ነበረ። ለሷ በሷ እድሜ ላለ ደግሞ በጣም አስቸጋሪ። ተራራውን ለመውረድ ስናግዛት primary president had sent them out to find us fearing we were lost. የጻናት ክፍሉ ፕሬዚዳንት የጠፋን መስሎት እኛን እንዲያገኙ ልኳቸው ነበረ። ሁኔታዎች እና የተማርናቸውን ትምህርቶች በሕይወታችን የማይረሱ ልምዶች አደረጋቸው። እናንተ ወጣቶች ይህ ብሩህ አእምሯችሁን የእምነት አንቀጾችን እና የሚያስተምሩትን ትምህርት ለመማር እንድትጠቀሙባቸው ጋብዛችኋለሁ። በቤተ ክርስቲያን ውስጥ ጠቃሚ የትምህርት ቃላቶች ናቸው። ኢየሱስ ክርስቶስን ወንጌል ለማጥናት የምትጠቀሙባቸው ከሆነ የተመለሰውን እውነታ ለዓለም ለመመስከር እንድትዘጋጁ ያደርጋቸዋል። በቀላል ቀጥተኛ እና ልባዊ በሆነ መንገድ የኋለኛውን ቀን ቅዱሳን የኢየሱስ ክርስቶስን ቤተ ክርስቲያን በመሆናችሁ የያዛችሁትን እምነት እንድትገልጹ ያደርጋችኋል። ጌታችን እና በመድኃኒታችን በኢየሱስ ክርስቶስ ስም አሜን።
Most of us at one time or another have been in this
band exam yihun belela la adisiona liyu yeman tamamenebet gudayoch lay rasachen nagnyallen amist amet befit president manson ene inde attakalay bal sultan dagalgel tiri besetun gize yihun eta betsat betsebachin lay deresa balbetna ene ስለዚህ ለውጥ በሚያውቁት ቦታ እንዴት እንደነገጠው እናስተዋሳለን። የ16 ዓመት ልጃችን እንዲህ አለ፣ ይችግር አይደለም፣ እናንተ ሂዱ፣ እኔ እዚህ ቀራለሁ። ከዚያም በኋላ አብሮ ለመሄድና በሕይወቱ የመጡ አጋጣሚዎችን በእምነት በማቀፍ ተስማማ። ባለፉት ጥቂት ዓመታቶች ውስጥ በአዲስ ቦታዎች መኖር ለቤተሰቦቻችን የሚያስደስትና የሚያስተምር አጋጣሚ ነበር። ይህም የሆነው በኋለኛ ቀን ቅዱሳን ተቀባይነትና መልካምነት ምክንያት ነው። በተለያዩ አገሮች ስንኖር በምድር ውስጥ ያሉ በእግዚአብሔር ሕዝብ አንድነት እውነተኛ እንደሆነ ለማወቅ ችለናል። ኃላፊነቴ በብዙ አገሮች እንድጓዝና በብዙ ስብሰባዎች በመሪነት እንዳገለግል ልዩ ዕድል ሰጥቶኛል። የተሰበሰቡትን ስመለከት ብዙ አገሮችን፣ ቋንቋዎችንና ባህሎችን የሚወክሉ ብዙ አባላትን እመለከታለሁ። የወንጌል ዘመናችን አንዱ አስደናቂ ጉዳይ ቢሆን በጂኦግራፊ ክልሎች ወይም በሀገሮች ቡድን የተገደበ አይደለም። ይህም ዓለማዊና ሁለንተናዊ ነው። ይህም ልጆቹን ከዓለም አራት ማዕዘን በመሰብሰብ ለእግዚአብሔር ልጆች መመለስ መዘጋጀት ነውና። የቤተ ክርስቲያን አባላት ልዩ እየጨመረ ነው። ቅዱስ ውርሳችን ከልዩነታቸው በላይ የተሻለ ነው። እንደ ቤተ ክርስቲያን አባላት ወደ እስራኤል ቤት ለመግባት ችለናል። ወንድሞችና እህቶችም ለአንድና አንድ አይነት መንፈሳዊ ውርስ እንዳለን ሆነናል። እግዚአብሔር አብርሃምን ቃል እንደገባለት እናም በስምህ በኩል እባርካቸዋለሁ። ይህን ወንጌል የተቀበሉት ሁሉ በአንተ ስም ይጠራሉ፣ እናም አንተን እንደ አንተ ዘር ይጠራሉ፣ እናም እንደ አባታቸው ተነስተው ይባርከዋል ተብሏል። የቤተ ክርስቲያን አባል ለሆኑ በሙሉ ቃል ኪዳን ገብተዋል። ከእንግዲህ ወዲህ ከቅዱሳን ባላገሮችና የእግዚአብሔር ቤተሰቦች የሆናችሁ እንጂ እንግዶችና መጻተኞች አይደላችሁም። በላቲና እንግዳ የሚባለው ቃል ውጪ ወይም ከውጪ የመጣ የሚል ትርጉም አለው። ይህ አንድ ሰው በሥረ ነገሩ፣ በባህሉ፣ በአስተያየቱ፣ በሃይማኖቱ ምክንያት ከውጭ የመጣ በማለት ይመደባል። እኛም ከሌሎች ይበልጥ ልዩ ናቸው ተብሎ ለሚታሰባቸው በሮች እንደሚዘጉባቸው በእርግጥም እናውቃለን። በዘመናት የእግዚአብሔር ሕዝብ እንግዳ ለሆኑት ሁሉ እንዲሁም እንደ ልዩ ለሚመለከታቸው ሁሉ እንዲንከባከባቸው ትእዛዝ ተሰጥቷል። በጥቂት ጊዜዎች እንግዳ እንደ መበለትና እንደ ሙት ልጆች አይነት የእንግዳ ተቀባይነት ጥቅም ያገኙ ነበር። እንደ እነርሱም እንግዳ ለታላቅ አደጋ የተጋለጠ ነው። እናም ለመዳን የሚችለው በአካባቢ በሚገኙ ሰዎች ጥበቃ ምክንያት ነው። የእስራኤል ሕዝብ ለዚህ ርዕስ ቀጥተኛ መመሪያ ተሰጥቷቸዋል። እናንተም በግብፅ ምድር እንግዳ በነበራችሁ፣ ከእናንተ ጋር የሚቀመጥ እንግዳ እንደ አንድ አገር ልጅ ይሁንላችሁ፣ እርሱም እንደ ራስህ ውደደው ተብለዋል። በምድር አገልግሎት ኢየሱስ አስፈላጊ ከሆነ የእንግዳ ተቀባይነት በላይ የሚደረግ ምሳሌ ያሳየ ነው። በኅብረተሰብ የተወገዱ ራሳቸውን ጻድቅ ነው ብለው በሚመለከቱና ንጽሕ እንዳልሆኑ የሚታሰብባቸው እነርሱ ርኅራኄ ክብር አግኝተዋል። የትምህርትና አገልግሎት እኩል ድርሻም ተቀብለዋል። ለምሳሌ አዳኝ ይኖርበት በነበረው ባህል ተቃራኒ በመሆን የሰማርያ ቤሴትን በማነጋገር ውሃ እንድትሰጠው ጠየቃት። ከጨራቆች ጋር መመገብ ተቀመጠ። ለምጻምም ለመንካትና ለመፈወስም አልተጠራጠረም። የሮሜ 100 አለቃም እምነት ደደንቆበት ለሕዝቡ እንዲህ አለ፣ በእስራኤል እንኳ እንዲህ ያለ ትልቅ እምነትም አላገኘውም ብሏል። ኢየሱስ ሁለንተናዊ ያለምንም ቅድመ ሁኔታ የሌለው ስጦታ የሆነ ፍጹም ፍቅር ሕግ እንድንከተል ጠይቆናል። የሚወዳችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ምን ያደርጉ የለም? ወንድሞቻችሁን ብቻ በእጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹም ሁኑ። በዚህ ቤተ ክርስቲያን ውስጥ እንግዳዎችና የሚወገዱ የሉም፣ ወንድሞችና እህቶች ብቻ ናቸው ያሉት። ዘላለማዊ አባት እንዳለን ማወቅ በዓለም ውስጥ ባሉት ወንዶችና ሴቶች ሁሉ መካከል መገኘት ለሚገባው ወንድማዊና እህታዊ ተጨማሪ ስሜት እንዲኖረን ያደርጋል። ለመዘራ በሚባለው የልብ ወልድ መጽሐፍ ውስጥ የሚገኝ ጽሑፍ እንደ እንግዳ የሚመለከቷቸው ሰዎች የክህነት ባለሥልጣኖች እንዴት መመልከት እንደሚገባቸው ያሳያል። ዣን ቫልዣን ከእስር ተለቅቆ ነበር። ከብዙ ጊዜ ምክንያት ደክሞና በራብና ጥማት እየተሰቃየ ምግብና ለምሽት በሚጠለልበት ቦታ ለማግኘት ወደ አንድ ትንሽ ከተማ ገባ። የእርሱ መምጣት ዜና ሲመጣ በዚያ የሚኖሩት አንድ በርን በሮቻቸውን ዘጉበት። ሆቴሉም እስር ቤቱም ቢሆን በሩን ዘጉበት። ተወገደ፣ ተባረረ፣ ተጋዘ። ከዚያም ከከተማው ኤጲስቆጶስ በር ላይ ወደቀ። ኤጲስቆጶስም የቫልዣንን ታሪክ ያውቅ ነበር። ነገር ግን ለማኙን ከእነዚህ ርኅራኄ ቃላት ጋር ወደ ቤቱ አስገቡት። ይህ ቤቴ አይደለም፣ የኢየሱስ ክርስቶስ ቤት ነው። በሩ የሚገባበትን ስም እንዳለው የሚጠይቅ ሳይሆን ችግር እንዳለው የሚጠይቅ ነው። ተሰቃይተሃል፣ ርቦሃልና ጠምተሃል፣ በመልካም ግባ። ስምህን ለማወቅ ለምን ያስፈልገኛል? በተጨማሪም አንተ ስምህን በዚህ መንገድ በፊት አውቄ ነበረ። ቫልዣንም ዓይኑን በድንገት ከፈተ። ስሜ ማን እንደሆነ ታውቃላችሁ? ብሎ ጠየቀ። ኤጲስቆጶስም አዎ፣ ስምህ ወንድሜ ነው ብለው መለሱ። በዚህች ቤተ ክርስቲያን ውስጥ ወርዶቹና ቡድኖች የእኛ አይደሉም፣ የኢየሱስ ክርስቶስ ናቸው። ወደ መሰብሰቢያ ቤታችን የሚገቡት ማንኛቸውም ተቀባይነት ይሰማቸው። ሁሉም ተቀባይነት እንዲሰማቸው ማድረግ በጣም አስፈላጊ ነው። የምንኖርበት ዓለም በታላቅ ለውጥ ላይ ነው ያለው። ለመጓዝ የሚቻልበት የግንኙነት መንገድና የኢኮኖሚ ዓለማዊነት በቀላል የሚገኝ ስለሆነ ምድራዊ ሕዝቦችና ሀገሮችን የሚገናኙበት እናም ከዚህም በፊት ተደርጎ በማይታወቅ ሁኔታ የሚቆላቀሉበት እንደ አንድ ትልቅ መንደር ሆናለች። የዓለም አቀፍ ለውጡ ሁሉን ቻይ እግዚአብሔር ዓላማ ያገለግላል። የተመረጡትን በምድር አራት ማዕዘን መሰብሰብ የሚከናወነው ሚስዮኖቹ ወደ ሩቅ ርቀቶች በመላክ ብቻ ሳይሆን ከሌሎች ቦታዎች ወደ ከተማዎቻችንና ጎረቤቶቻችን በሚመጡበት ነው። ብዙዎቻችን ሳያውቁ ወንጌሉን እንደሚሰሙና እንደ እቅፍ እንደሚመጡበት በጌታ እየተመሩ ናቸው። በወርዳችሁ ወደ ወንጌል ተቀየረ የሚቀጥለው ሰውም በቅርብ ጓደኛ መካከል የመጣ እንዳልሆነ የተረጋገጠ ነው። ይህንንም በእርሱ ወይም በእርሷ አመለካከት፣ ቋንቋ፣ አለባበስ ወይም በቆዳ ቀለም ለማወቅ ትችላላችሁ። ይህ ሰው በሌላ ሃይማኖት፣ በተለያየ ባህል ወይም የሕይወት አኗኗር ያደገ ነው። ጓደኝነት የክህነት ዋና አስፈላጊ ኃላፊነት ነው። የአሮናዊና የመልከጼዴቅ የክህነት ቡድኖች ከደጋፊ ድርጅቶች ጋር የኤጲስቆጶስ አመራር ስር እያንዳንዱ ሰው በፍቅር እና በደግነት ተቀባይነት እንዲያገኙ ያድርጉ። የቤት ለቤትና የሴቶች የቤት ለቤት አስተማሪዎች ማንም እንዳይረሳ ወይም ችላ እንዳይባል ያረጋግጡ። ክርስቶስ አሜሪካን ከጎበኘ በኋላ በእግዚአብሔር ሕዝቦች መካከል ፍጹም የሆነ አንድ ምስክር፣ አንድ አይነት ምሳሌ ነበር። መዝገቡም እንደሚያስመለክተው ለማናውያንም ሆኑ ማንኛውም አይነት በመደብ የተለዩ ሰዎች አልነበሩ። ነገር ግን ሁሉም በአንድነት የክርስቶስ ልጆች ነበሩ። አንድነት የሚገኘው ልዩ የሆኑ ወይም የደከሙ አባላትን ችላ በማለት ወይም በማስወገድና እንደ እኛ አይነት ከሆኑት ጋር ብቻ ግንኙነት በማድረግ አይደለም። ከዚህም በተቃራኒ አንድነት የሚገኘው አዲስ የሆኑትን ወይም ልዩ እርዳታ የሚያስፈልጋቸውን በማገልገል ነው። እነዚህ አባላት ለቤተ ክርስቲያኖች በረከቶች ናቸው። እናም ጎረቤታችንን ለማገልገልና በዚህም ልባችንን ለማጽዳት እቅድ ያቀርቡልናል። ስለዚህ ወንድሞች፣ በቤተ ክርስቲያናችሁ በር ላይ የሚመጡን ማንኛውንም የመቀበል ኃላፊነት የእናንተ ነው። በመስጋናና ያለመጥሌ ተቀበላችሁ። የማታቋቸውን ሰዎች ወደ መሰብሰቢያ ቤታችሁ ከገቡ በሙቀት ሰላምታ ተቀበሏቸው። እናም ከእናንተ ጋር እንዲቀመጡ ጋብዟቸው። እነሱ ወደ እናንተ እስኪመጡ በመጠበቅ ሳይሆን እናንተ በመጀመሪያ ተቀባይነት ፍቅር እንዲሰማቸው በማድረግ እርዳታ ስጧቸው። በመጀመሪያ ሰላምታችሁ በኋላ እነሱን ለማገልገል የምትቀጥሉበት መንገድ አስቡባቸው። አንድ ጊዜ ለመስዋዕት የማይችሉ ሴቶች ከተጠመቁ በኋላ ሁለት አዲስ አስደናቂ የሴቶች መረዳጃ ማኅበር ሴቶች ከተቀየሩት ሴቶች ጋር ለመነጋገር በመቻል በእጅ መነጋገር የሚችሉትን ተማሩ። ማንም ለሰማይ አባታችን እንግዳ እንዳልሆነ መሰክራለሁ። ለእርሱ ነፍሱ ውድ ያልሆነ ማንም ሰው የለም። ከጴጥሮስ ጋር ይህንን መሰክራለሁ። እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚያፈቅርና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋላለሁ። ጌታ በመጨረሻ ቀን በጎቹን ሲሰበስብ ለእያንዳንዳችሁ እንግዳ ሆኜ ተቀበላችሁኝ እንዲህ ልጸልያለሁ። ከዚያም ለእርሱ እንዲህ እንላለን፣ እንግዳ ሆነ አንተ መቼ ተቀበልን? እሱም እንዲህ ይመልስልናል፣ ከሁሉም ከሚያንሱ ከእነዚህ ወንድሞቼ ጋር ለአንዱ እንኳ ስላደረጋችሁ ለእኔ አድርጋችሁታል። በኢየሱስ ክርስቶስ ስም አሜን።
When I was sustained as a general authority last April,
ጠቅላላ ጉባኤ ባለፈው ሚያዝያ ስራ በህንድ ውስጥ የአካባቢ የሚስዮን አገልግሎት ፕሬዚዳንት ሆኜ እያገለገልኩ ነበረ። በአገልግሎቴ ወቅት በመጀመሪያ የታዘብኩት የቀድሞ የአካባቢ የሚስዮን ፕሬዚዳንት ሆነው ያገለገሉ እየነገሩት ነበረ። ሚሽነሪዎቹ በአጠቃላይ እጅግ በጣም ግሩም ነበሩ። ከሚገርሙት ሚስዮናውያን አንዱ ከት ፈንክ እና ከእኔ ጋር ያገለገለው ፓልከር ከኔፓል ነበረ። ከሁለት ዓመት ብቻ የቤተ ክርስቲያን አባል ከሆነ በኋላ እንግሊዘኛ ተናጋሪ በሆነው በህንድ ባንግሎር ሚሽን ተጠራ። ይነግራቸዋል፣ በደንብ ተዘጋጅቶ አልነበረም። ግልጽ ነበረ። አንድ ዓመት እስኪሞላው ድረስ ምንም አይነት ሚስዮናውያንን አላየም ነበር። የጥሪውን መመሪያ ለመረዳት እንኳን እንግሊዘኛ በደንብ አያነብም ነበር። ለሚስዮናዊ ስልጠና ማዕከል ካኪ ነጭ ሸሚዝ እና ከረቫት ከማምጣት ይልቅ በሱ ቃል አምስት ጂንሶች፣ ቲሸርቶች እና ብዙ የጸጉር ጀሎችን አዘጋጅቶ ነበር። ተገቢ ልብሶችን ካገኘ በኋላ እንኳን የተወሰኑ ሳምንታት የበቂ ስሜት አልተሰማውም። የዛን ጊዜ አገልግሎቱን እንዲህ ገልጸዋል፣ እንግሊዝኛው ብቻ ሳይሆን አስቸጋሪ የነበረው ስራው ራሱ አስቸጋሪ ነበር። ከሁሉም በላይ ይርበኝ ነበር፣ ይደክመኝ ነበር። እናም ቤቴን እናፈቅ ነበር። ሁኔታዎች አስቸጋሪ የነበሩ ቢሆኑም ጸንቼ ነበረ። ደካማነትና ያለበቂ ስሜት ተሰማኝ። በዛን ጊዜ ለሰማይ አባት እንዲረዳኝ እጸልይ ነበር። በጸለይኩበት ሰዓት ሁሉ መጽናናትን ይሰማኝ ነበር። ለፓክለር የሚስዮን አገልግሎት አዲስና አስቸጋሪ ቢሆንም በታላቅ እምነትና ከቅዱሳን መጻሕፍት የተማረውን ለመገንዘብ እና ለመከተል በመሻት አገልግሏል። የወንጌል ኃይለኛ መምህር ሆነ። በእንግሊዝኛ ግሩም መሪም ጭምር ሆነ። ከአገልግሎቱ እና ከተወሰነ ጊዜ የኔፓል ቆይታ በኋላ ወደ ህንድ ትምህርቱ ለመቀጠል ተመለሰ። ከጥር አንስቶ በኒው ደልሂ ቅርንጫፍ በፕሬዚዳንትነት አገልግሏል። በአገልግሎቱ ወቅት ትክክለኛ እድገት በማየቱ በህንድ የሚገኘውን ቤተ ክርስቲያን እድገትም እውን ለማድረግ ስራ ጀመረ። እንዴት ነው ሚስዮናዊ ያን አይቶ የማያውቅ ወጣት የመንፈሳዊ ጥንካሬ ሊኖረው የቻለው? እንዴት ነው የመንፈስ ኃይልን እንደ ሚስዮናዊ የምትቀበሉት? የምታገለግሉት ሰዎች ነበር ሳጥን እና ልብን ለመክፈት የምትችሉት?
በተለመደው መልሱ ቅዱስ መጻሕፍቶች ውስጥና በሕያው ነቢያቶች እና ደቀ መዝሙሮች ዘንድ ይገኛል። በእንግላንድ ባስራ 837 ለመጀመሪያ ጊዜ ወንጌል ሲሰበክ ጌታ ይህንን ገለጠ። በስሜ ማንም ብትልኩ ወንድሞቻችሁ ድምጽ 12 በእናንተ የተመረጡትና ስልጣን የተሰጣቸው ስልጣን ይኖራቸዋል የመንግስቴን በር ለሁሉም ህዝቦች ለመክፈት።
Wherever you are sent,
የትንብት ላኩ ለየትኛውም ቦታ አወቁ። የ12ቱ አባላት ያንን ተልእኮ መርጠውታል እናም በጌታ ነቢያቶች ተጠርታችኋል። እጅን በመጫንም እናንተ ተመርጣችኋል። ጌታ እነዚህ ቃል ኪዳኖችን የሚፈጽሙበትን ሁኔታዎች ሰጥተዋል። እንዲህም አለ፣ ራሳችሁን በፊቴ ስካራሩ ድረስ
humble themselves before me
በቃሌ እስከተገዙ ድረስ እና የመንፈሴን ድምጽ እስከሰሙ ድረስ። የጌታ ቃል ኪዳኖች ግልጥ ናቸው። ለተላካችሁበት ሀገር የእግዚአብሔርን መንግስት በር ለመክፈት የሚያስችላችሁን መንፈሳዊ ኃይል ለማግኘት ራሳችሁን ማዋረድ፣ መታዘዝ እና መንፈስ ቅዱስን ለመስማት እና ለመከተል ችሎታ ለማግኘት ይጠበቅባችኋል። እነዚህ ሶስት ባህሪያት እርስ በርሳቸው ተያዙ ናቸው። ሩሩ ከሆናችሁ ለመታዘዝ ትሻላችሁ። ታዛዥ ከሆናችሁ መንፈስ ቅዱስ ይሰማችኋል። መንፈሱ አስፈላጊ ነው። ለእኛ ዝራ ቴፍት ፔንሰር እንዳስተማሩት ያለ መንፈስ መቼም ችሎታው እና አቅሙ ቢኖራችሁ እንኳን አይሳካላችሁም። እንደ ሚስዮን ፕሬዚዳንትነት የአንዳንድ ሚስዮናውያንን ሙሉ ለሙሉ ንጹሕ ስላልሆኑ ቃል መጠየቅ አድርግላቸው ነበር። ከመንፈሳዊ አቅማቸው በታች ይኖራሉ። ምንም ያህል ቢሰሩ ወይንም ጥሩ ነገር ቢሰሩ ሰላም አይሰማቸው እናም የመንፈስ ቅዱስን ጓደኝነትም አይደሰቱበትም ራሳቸውን እስከሚያዋርዱ ድረስ፣ ሙሉ ለሙሉ ንስሐ እስከሚገቡ ድረስ እና ያዳኝን ምሕረት እና ክብር እስከሚያገኙ ድረስ። ጌታ አገልጋዮቹን ሩሩ እንዲሆኑ ያዛል። ምክንያቱም መንፈሳዊ ሙሉነት ከተሰበረ ልብ ይጀምራል። ከተሰበሩ ነገሮች የሚመጡትን ጥሩ ነገሮች አስቡ። አፈር ስንዴን ለማምረት ይሰበራል። ስንዴን ዳቦ ለመጋገር ይሰበራል። ዳቦ ተሰብሮ ደግሞ ለቅዱስ ቁርባን ይሆናል። አንድ ሰው በተሰበረ ልብ ቅዱስ ቁርባንን ሲወስድ እሱ ወይንም እሷ ምሉእ ይሆናሉ። ንስሐ ገብተን ምሉእ ስንሆን በኢየሱስ ክርስቶስ የኃጢአት ክፍያ አዳኝን ስናገለግለው ብዙ የምናበረክተው አለ። እናንተ ኑ ወደ እኔ እናም ነፍሳችሁን ሁሉ እንደ ስጦታ ለእሱ አበርክቱለት። ኃጢአት ብትሸከሙም እና ንስሐ መግባት ብትፈልጉ እባካችሁ በፍጥነት አድርጉት። የተጎዱትን ጌታ ሲያድን ሁሌም እንዲነሱ ይጋብዛቸዋል። ከመንፈሳዊ ስቃያቸው ለማዳን እባካችሁ የራሳችሁ የእንድትነሱ ግብዣ ተቀበሉ። ያለምንም መዘግየት ኤጲስቆጶሱን፣ የቅርንጫፍ ፕሬዚዳንቱን ወይንም የሚስዮን ፕሬዚዳንቱን አናግሯቸው እናም የንስሐ ጉዞ ከአሁኑ ጀምሩ። የኃጢአት ክፍያ የማዳን ኃይል ለመንፈሳችሁ ሰላምን እና መንፈሳችሁ መንፈስ ቅዱስ እንዲሰማችሁ ያደርጋል። የአዳኝ መሥዋዕትነት ከልኬት በላይ ነው። ነገር ግን ኃጢአታችን ብዙ ቢሆኑም ሊቆጠሩ እና ሊነዘዙ፣ ሊረሱ እና ይቅር ሊባሉ ይችላሉ።
This promise in the Doctrine and Covenants.
የትምህርት ቃል ኪዳን ኃይል አለው። ቀኝነት ሐሳባችሁን ይምራው። መተማመናችሁ በጌታ መገኛ ዘንድ ያጸናችኋል። ትክክለኛ ህይወት ስትኖሩ በእግዚአብሔር ዘንድ ስትቆሙ ሰላማዊ መተማመንን ይሰማችኋል እና መንፈስ ቅዱስ ኃይል ከእናንተ ጋር ይኖራል። አዲስ የቤተ ክርስቲያን አባላት ወይንም ከእንደገና ወደ ሙሉ አባልነት የተመለሱ እንዲህ ይላሉ፣ እኔ አሁን ብቁ ነኝ እናም ለማገልገል ፍላጎት አለኝ፣ ግን በቂ እንደማውቅ አላውቅም። በሚያዚያ ፕሬዚዳንት ቶማስ ኤን ስሞንሰን ይህን አስተማሩ፣ የእውነት እውቀት እና የታላቁ ጥያቄ መልስ ለእግዚአብሔር ትእዛዛቶች ስንታዘዝ ይመጣል። ምን ያህል አበረታች ነው በታዛዥነታችን እውቀትን ማግኘታችን። አንዳንዶች የተወሰነ ችሎታ፣ ብቃት እና ልምድ ለመለገስ እንዳላቸው ሊሰማቸው ይችላል። ይህን መሰል ጭንቀት ካለባችሁ የፓክረልን ልምድ አስታውሱ። ሽማግሌ ሪቻርድ ጂ ስካት ይህንን አበረታች ምክር ለግሰዋል። የጌታን ትእዛዛት ስንታዘዝ እና የሰው ልጆች ያለ ራስ ወዳድነት ስናገለግላቸው ውጤቱ ኃይል ከእግዚአብሔር ነው። በራሳችን ከምናደርገው በላይ እንድናደርግ የሚያደርገን ኃይል የእኛ ችሎታ ከጌታ ጥንካሬን እና ኃይልን ስለምንቀበል በዛን ጊዜ ይሰፋል። በጌታ ስታምኑ ኃይሉ እግዚአብሔር ልጆቹን በእናንተ በኩል ይባርካል። ሽማግሌ ሆሊንግስ ከነቫዳ በመጀመሪያዎቹ የአገልግሎት ጊዜ ተማረ። ህንድ ውስጥ ከደረሰ በኋላ ከት ፈንክና ከኔ ጋር ወደ ራጃመንድሪ ተጓዘ። ያን ከሰዓት ሆሊንግስና ጋናፕራም የቤተ ክርስቲያን አባል የሆነችውን እና የእሷን እናት ለመጎብኘት ሄዱ። እናትየው ስለ ቤተ ክርስቲያኑ ለመማር ፈለገች፣ ምክንያቱም ወንጌል የእሷን ልጅ ምን ያህል እንደ ባረከ አየች። ትምህርቱ በእንግሊዝኛ ስለሆነ እናትየው ደግሞ ተልጉ ብቻ ስለሆነ የሚናገሩት አንድ ወንድም ከቅርንጫፉ ትምህርቱ ለመተርጎም ነበረ። ሆሊንግስ የመጀመሪያውን ትምህርቱን የመጀመሪያ ራእይ ማስተማር ነበረ፣ የነቢዩን የዮሴፍ ቃል በመጠቀም። በትምህርቱ ወቅት ወደ እህት ፈንክ ዞሮ ይህንን ጠየቃት፣ ቃል በቃል ማለት አለብኝ እንደሚተረጎመው በማወቅ። እሷም መለሰች፣ ቃል በቃል በለው፣ መንፈስ ቅዱስ አንተ የምትለውን ይመሰክራል። ይህ አገልጋይ የመጀመሪያውን ራእይ በጥልቀት ሲያስብ የነቢያችን ቃላት በመጠቀም የውዷ እህት እንባ መውረድ ጀመረ። ሆሊንግስ ያንን ታላቁን መልእክት ጨረሰ። በራሷ ቋንቋ በእንባ በመታገዝ ጠየቀች፣ እንደዚህ ብላ፣ ልጠመቅ እችላለሁን? ወንዱን ልጄን ታስተምሩታላችሁን? በሮችና ልቦች በየጊዜው ለወንጌል መልእክት ይከፈታሉ። ተስፋንና ሰላምን እና ደስታን በዓለም ላይ ለእግዚአብሔር ልጆች የሚያመጡ ሩሩ ከሆናችሁ፣ ታዛዥና የመንፈስ ድምፅ የምትሰሙ ከሆነ እንደ አገልጋይነታችሁ ታላቅ ደስታን በአገልግሎታችሁ ውስጥ ታገኛላችሁ።
I bear witness of our Savior Jesus Christ and of his divine command.
ስለአዳኛችን እና ስለ እርሱ መለኮታዊ ትእዛዝ መሰክራለሁ። ሂዱ፣ ሁሉንም ሰዎች አስተምሩ። ይህ የእሱ ቤተ ክርስቲያን ነው። በሕያው ነቢያች እና ደቀ መዝሙሮች ይመራዋል። እንደ ሞርሞን ጥሪው ሲመጣ ብቁ እና በመንፈስ ኃይል ለመግለጥ እንሆን የእግዚአብሔር ልጅ የሆነው የኢየሱስ ክርስቶስ ደቀ መዝሙር እኔ ነኝ። ዘላለማዊ ሕይወትንም ያገኘው ዘንድ በሕዝቡ መካከል ቃሉን እንዳሰራጭ በእርሱ እኔ ተጠርቻለሁ። በኢየሱስ ክርስቶስ ስም አሜን።
The choir and congregation.
ዘማሪዎቹና ተሰብሳቢዎቹ ተነስተው አብረው Do what is right የሚለውን መዝሙር ይዘምራሉ። ከመዝሙሩ በኋላ ከቀዳሚ አማራሪ መጀመሪያ ማካሪ ፕሬዝዳንት ዲየተር ሁለተኛ ማካሪ ፕሬዝዳንት ዲየተር አፍክዶርፍ ያነጋግራል። ከዛ በኋላ እኔ ያነጋግራቸዋለሁ።
What a beautiful sight that is to be among you priesthood holders here in the conference center and with all those around the globe
እናንተ ጋር ሁላችሁም ጋር ከመሆን እንዴት በጣም ይደንቅ ነገር ነው የሚያምር ነው ወጣት ሳለው መውደቅና መነሳት አንድ እንደሆኑና ተመሳሳይ እንቅስቃሴ እንዳላችሁ አስብ ነበር። ከአመታት በኋላ ግን የፊዚክስ ህግ እንደተቀየሩ ያልሰከነ መደምደሚያ ላይ ደረስኩ። ሆኖም እኔን አልጠቀመኝም። በቅርብ ጊዜ ከ12 አመቱ የልጅጄ ጋር የበረዶ መንሸራተት እየተጫወተን ነበር። አብረን በጊዜያችን እየተደረሰትን እያለ የበረዶ ግግር መትቼ ከባድ ግጭት አጋይቶኝ ወደኩኝ። ለመቆም የተቻለኝን ዘዴ ብጠቀምም አልቻልኩም። ወድቄ መነሳት አቃተኝ። በአካል ደና ብሆንም የራስ አመለካከቴ ግን ተጎድቶ ነበር። ስለዚህ የራስ ቆቤንና የመከላከያ መነጽሬን አወለኩኝ። ሌሎች በረዶ ተንሸራታቾች ባይመለከቱኝ መረጥኩኝ። ራሴንስ ሳልረዳ እዛ ቁጭ ብዬ ሌሎች በድንቅ ሁኔታ ሲንሸራተቱና በደስታ ጩኸት ሄሎ ወንድም ኦግዶርፍ እያሉ ሲጣሩ በህሊናዬ መጣ። እኔን ለማዳን ምን እንደሚያስፈልግ ማሰብ ጀመርኩ። በዛን ጊዜ ነው የልጅ ልጄ አጠገቤ የመጣው። ምን እንደተከሰተ ብነግረውም ለምን መነሳት እንዳልቻልኩ ስነግረው ለአገላለጼ ምንም ያህል ትኩረት አልሰጠውም። አይኔን እየተመለከተ እጁን ዘርግቶ በጸና ድምፅ ኦፓ፣ አሁን መነሳት ትችላለህ አለ። ወዲያውኑ ቆምኩኝ። እስካሁኑ ድረስ በዚህ ንግግር እየተገረምኩኝ ነው። ከአፍታ በፊት የማይቻል የመሰለኝ ነገር ወዲያውኑ እውን ሆነ። ምክንያቱም የአስራ ሁለት ዓመት ልጅ መጥቶ አሁን መነሳት ትችላለህ ስላለኝ ነው። ለእኔ ይህ በራስ የመተማመን የጉጉትና የጥንካሬ ድብልቅ ሆነብኝ። ወንድሞች፣ በሕይወታችንና መነሳትና ጉዟችንን መቀጠል ከችሎታችን በላይ የሆነ የሚመስለን ጊዜ አለ። በዚያን ቀን በረዶ በተሸፈነ ቁልቁለት ላይ አንድ ነገር ተማርኩ። መነሳት አልችልም ብለን ባሰብንበት ወቅት እንኳ ተስፋ አለ። ታዲያ አንዳንዴ በቀጥታ አይናችንን እየተመለከተ እጃችንን በማንሳት አሁን መነሳት ትችላለህ የሚለን ሰው ያስፈልጋል። ከወንዶች ይልቅ ሴቶች ለብቁነት ስሜት ማነስና ለብስጭት የተጋለጡ ይመስለናል። ይህ እውነት መሆኑን እርግጠኛ አይደለሁም። ወንዶች የጥፋተኝነት ስሜት፣ የመተከስ ስሜትና ስኬት ያላ ያለመድረስ ስሜት ይሰማቸዋል። እነዚህ ስሜት አያስጨንቁንም ብለን ልናስመስል እንችላለን። ነገር ግን ያስጨንቁናል። የውድቀታችንና የድክመታችን ጫንቃ ሲደራረብብን በፍጹም አይሳካልንም ብለን እናስባለን። ከዚህ በፊት ስለወደቀን ውድቀትን እንደ ዕጣ ፈንታችን አድርገን እንቆጥራለን። አንዱ ጸሐፊ እንዳስቀመጠው ያለማቆም ወደ ኋላ የሚሄደውን ጀልባ ሞገዱን ለማሸነፍ እንቀስፋለን። በችሎታና በሞገስ የተሞሉ ሰዎች አንዴ ወይም ሁለቴ ስለወደቁ ብቻ አስቸጋሪ የሆነውን የእግዚአብሔርን መንግሥት ከመገንባት ሲቆጠቡ ተመልክቻለሁ። እነዚህም ልዩ የክህነት ሰዎችና የእግዚአብሔር አገልጋዮች መሆን የሚችሉ የቃል ኪዳን ሰዎች ናቸው። ነገር ግን ተሰናክለው ተስፋ ስለቆረጡ ከክህነት ስራቸው ራሳቸውን አግለው ቀላል ነገርን ጠቀሜታው አናሳ የሆነውን ጥረት ይመርጣሉ። እናም ከዚያ ሊመሩት ከሚገባ ሕይወት ይልቅ በጥላቻ ብቻ እየኖሩ የትውልድ መብታቸው የሆነውን ችሎታቸውን ላይ ሳይደርሱ በዚያው ይቀጥላሉ። ገጣሚው እንዳለው ብዙ ሙዚቃቸውን በውስጣቸው እንደቀበሩ የሚሞቱ እድለቢስ ነፍሳት ናቸው። ማንም ሰው መውደቅን አይወድም። በተለይ ደግሞ የምንወዳቸው ሰዎች ስንወድቅ እንዲመለከቱን አንፈልግም። ሁላችንም ክብርንና ከፍተኛ ግምትን ከሰው እንፈልጋለን። አሸናፊዎች ለመሆን እንፈልጋለን። ነገር ግን እኛ ሟቾች ያለ ጥረትና ያለ ስነ ስርዓት ያለ ስህተት አሸናፊዎች መሆን አንችልም። ወንድሞቼ፣ ዕጣ ፈንታችን ምን ያህል ጊዜ በተሰናከል ነው አይወሰንም። ነገር ግን ምን ያህል ጊዜ ቆመን አዋራችንን አራግፈን ወደፊት ቀጠልን በሚለው ነው። ይህ ሟች ሕይወት ፈተና እንደሆነ እናውቃለን። ነገር ግን የሰማይ አባታችን በፍጹም ፍቅር ይወደናል። መልሶችን የት እንደምናገኝ ያሳየናል። ባላወቅነው መልካም ምድር እንድንጓዝና ያልተጠበቁ መከራዎችን እንድንጋፈጥ ካርታ ሰጥቶናል። የነቢያት ቃላት የካርታው አንዱ ክፍል ነው።
መንገዱን ስንስት ስንወድቅ ወይም ከሰማ አባታችን መንገድ ስንገነጠል የነቢያት ቃላት እንዴት እንደምንነሳና መንገዳችንን እንደምንቀጥል ይነግሩናል። በዘመናት ሁሉ ነቢያት በተደጋጋሚ ካስተማሩት መመሪያዎች መካከል በተስፋ የተሞላውና አበረታታች የሆነው ሰው ሁሉ ንስሐ መግባት፣ መንገዱን መቀየር እና የደቀ መዝሙር እውነተኛ መንገድን መከተል እንደሚችል የሚያሳይ ነው። ይህም በድክመታችን፣ በስህተታችን ወይም በኃጢአታችን ተመሻሽተን መቀመጥ አለብን ማለት አይደለም። ወደ ንስሐ በሚመራው ሐዘንና ወደ ተስፋ መቁረጥ የሚመራው ሐዘን መካከል ጠቃሚ ልዩነት አለ። ሐዋርያው ጳውሎስ እንዳስተማረው እንደ እግዚአብሔር ፈቃድ የሆነው ሐዘን ወደ መዳን የሚያበቃ ንስሐ ሲያመራ፣ ዓለማዊ ሐዘን ግን ለሞት ያበቃል። እንደ እግዚአብሔር ፈቃድ የሆነ ሐዘን ለውጥን እና በቤዛነቱ ተስፋን ወደ ማግኘት ያነሳሳል። ዓለማዊ ሐዘን ወደ ታች ይጎትተናል፣ ተስፋን ያጠፋል፣ ለሚመጡት ፈተናዎች እጅ እንድንሰጥ ያሳምነናል። እንደ እግዚአብሔር ፈቃድ የሆነው ሐዘን ደግሞ መቀየርና የልብ ለውጥ ይመራል። ኃጢአትን እንድንጠላ እና መልካምን እንድንወድ ያደርገናል። እንድንቆምና በክርስቶስ ፍቅሩ ብርሃን እንድንጓዝ ያበረታታናል። እውነተኛ መቀየር ስለ መቀየር እንጂ ስለ መሰቃየት አይደለም። እውነት ነው፣ ላለመታዘዛችን ከልብ የሆነ ጸጸትና እውነተኛ ሐዘን አብዛኛውን ጊዜ የሚያምነው። ነገር ግን ቅዱስና ጠቃሚ የሆነ የንስሐ ደረጃ ነው። ነገር ግን ጥፋተኝነት ወደ ራስን መጥላትና ዳግም እንዳንነሳ ሲከለክለን ንስሐን ከመበረታታት ይልቅ ንስሐን እየገደበ ነው። ወንድሞቼ፣ የተሻለ መንገድ አለ። እንነሳና የእግዚአብሔር ሰዎች እንሆን። ለእኛ ሲል በሞት ጥላ ሸለቆ የተጓዘ አሸናፊ አዳኝ አለን። ለእኛ ኃጢአት ምትክ ራሱን አሳልፎ ሰጠ። ማንም ሰው ከዚህ የበለጠ ፍቅር ልክ እንደ ኢየሱስ ክርስቶስ ያለ እንከን የሌለው በግ የመጨረሻዋን ሳንቲም እስኪከፍል ድረስ ራሱን በመሰዊያ ላይ በፍቃዱ አቅርቧል። መከራችንን በራሱ ላይ ወሰደ። ሸክማችንን፣ ጥፋታችንን በትከሻው ላይ ወሰደ። ውድ ወንድሞቼ፣ ወደ እሱ ለመምጣት ስንወስን፣ ስሙን በላያችን ላይ ስንወስድ እና በድፍረት ወደ ደቀ መዝሙር ጎዳና ስንጓዝ፣ በቤዛነቱ ምክንያት ደስታና ምድራዊ ሰላም ብቻ ሳይሆን ለሚመጣው ዓለም ዘላለማዊ ሕይወትን ቃል ገብቶልናል። ስንሳሳት፣ ኃጢአትን ሰርተን ስንወድቅ፣ በእውነት ንስሐ መግባት ማለት ምን ማለት እንደሆነ እናስብ። ልባችንን፣ ፍቃዳችንን ቀይረን ወደ እግዚአብሔር መዞር እና ኃጢአትን ማቆም ነው። እውነተኛ ከልብ የሆነ ንስሐ አሁንም መነሳት እንደምንችል ከሰማይ ማረጋገጫ ያመጣል። ከማደግ የሚከለክለን አንዱ የጠላት ዘዴ እኛ በእርግጥ ማን እንደሆነን እና ፍላጎታችንን ግራ ማጋባት ነው። ከልጆቻችን ጋር ጊዜ ማሳለፍ እንፈልጋለን፣ ነገር ግን ደግሞ በምንወደው የትርፍ ጊዜ መዝናኛ እንጠመዳለን። ክብደት መቀነስ እንፈልጋለን፣ ነገር ግን ደግሞ የምንጓጓውን ምግብ ለመብላት እንፈልጋለን። እንደ ክርስቶስ መሆን እንፈልጋለን፣ ነገር ግን ደግሞ በጎዳና መንገድ ላይ አቋርጠን ላለፈው ሰውዬ የአእምሮአችንን ብስጭት እንወጣበታለን። የሰይጣን ዓላማ ከዋጋ በላይ የሆነውን እንቁ እውነተኛ ደስታንና ዘላለማዊ እሴቶችን በጥንቃቄና በከንቱ ጌጣጌጦች የውሸት ደስታን ለመቀየር መፈተን ነው። ሌላው እንዳንነሳ ተስፋ ለማስቆረጥ የሚጠቀመው ዘዴ ደግሞ ትዕዛዛቶችን እንደ ግዳጅ አድርገን እንድንመለከት በማድረግ ነው። በመጀመሪያ ደረጃ የእኛ ሐሳብ ያልሆነውን መቋቋም የሰው ተፈጥሮ ባህሪ ነው። ጤናማ አመጋገብንና የአካል ብቃት እንቅስቃሴን ከሐኪም የተሰጠ ግዴታ አድርገን የምንወስድ ከሆነ በእርግጥ እንወድቃለን። እነዚህ ምርጫዎች እንደ ማንነታችን ምን መሆን እንደምንፈልግ ካየነው በመንገዱ ላይ ለመቆየትና ውጤታማ ለመሆን የተሻለ እድል አለን። የቤት ለቤት ትምህርትን የካስማ ግብ ብቻ አድርገን የምንወስድ ከሆነ ለመከወን ያነሰ አመለካከት ማስቀመጣችን ነው። እንደ ክርስቶስ እንድንሆንና ለሌሎች ለማገልገል እንደ ራሳችን ግብ አድርገን ከወሰድነው ግን ግዴታችንን ብቻ ሳይሆን የምንወጣው የምጎበኛቸው ቤተሰቦች እና የራሳችን ቤተሰብ በሚባርክ መልኩ እንወጣለን። አብዛኛውን ጊዜ እርዳታ ከጓደኞች ወይም ከቤተሰቦች ተቀባዮች እኛው ነን። ነገር ግን በተመልካች አይንና በተቆርቋሪ ልባችን ዙሪያችንን ከቃኘን ሌሎችን በድጋሜ እንዲነሱ እና ወደ እውነተኛ ብቃታቸው እንዲደርሱ ለመርዳት ጌታ ከሚያዘጋጀው እድሎች እንገነዘባለን። ቅዱሳን መጻሕፍትን እንደሚጠቅሱት የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉት። ቀናናና ጻድቅ ሕይወትን መምራት እና አይናችንን ለዘላለም መሆን የምንፈልግበትን ቦታ ላይ ማተኮር ታላቅ የመንፈሳዊ ኃይል ምንጭ ነው። ይህንን መለኮታዊ ጣፈንታችንን በእምነት አይን ብቻ እንኳን መመልከት ብንችል በመንገዱ ላይ እንድንሆን ይረዳናል። ትኩረታችን በዕለት ስኬታችን ወይም ውድቀታችን ላይ ሲሆን መንገዳችንን ስተን ተደናብረን እንወድቃለን። ከፍ ያሉ ግቦች ላይ በማተኮር በተለይ በሰማይ የከፍታው ጣፈንታ ላይ በማተኮር በመንገዱ ላይ እንቆያለን። እንዲሁም የተሻሉ ልጆችና ወንድሞች፣ ደግ አባቶችና አብዝቶ አፍቃሪ ባሎች እንሆናለን። ልባቸውን በመለኮታዊ ግብ ላይ የጣሉ እንኳ አንዳንድ ጊዜ ሊሰናከሉ ይችላሉ። ነገር ግን አይሸነፉም። በእግዚአብሔር ቃል ኪዳን ላይ ይተማመናሉና እናም ይመረኮዛሉ። በጻድቁ አምላክና በሚያነሳሳ የወደፊት ራእይ ላይ ብሩህ ተስፋ ይመጣል። ዳግም ይነሳሉ። አሁኑኑ እንደሚያደርጉት ያውድቃሉ። ሁሉም ሰው ወጣት ያረጀ የራሱ የሆነ የመውደቅ ተሞክሮ አለው። መውደቅ የኛ የሟቾች ስራ ነው። ነገር ግን ዳግም ለመነሳት እስከፈቀደን ድረስ እና እግዚአብሔር ወደ ሰጠን መንፈሳዊ ግቦች መንገድ ላይ እስከ ቀጠልን ድረስ ከውድቀት አንድ ነገር እንማራለን። በስተመጨረሻም የተሻለንን ደስተኞች እንሆናለን። ወንድሞች፣ መነሳት ወይም መቀጠል አልችልም ብለን የምናስብበት ጊዜ ይኖራል። እባካችሁ አዳኙን ፍቅሩን ተማመኑ። በጌታ በኢየሱስ ክርስቶስ ባለን እምነትና ዳግም በተመለሰው ወንጌል ኃይልና ተስፋ በማድረግ መቆምና መቀጠል ትችላላችሁ። ወንድሞች፣ እናፈቅራችኋለን፣ እንጸልይላችኋለን። ወጣት አባት ብትሆኑ፣ ሽማግሌ የክህነት ተሸካሚ ወጣት የክህነት ሽላክ ተሸካሚ ብትሆኑ ወይም አዲስ የተሾመ ዲያቆን እናውቃችኋለን። ጌታ ያውቃችኋል። ጉዞአችሁ አንዳንድ ጊዜ አስቸጋሪ ሊሆን ይችላል። ነገር ግን በጌታ ስም ይህንን ቃል እተውላችኋለሁ። ተነሱና የአዳኛችንን መንገድ ተከተሉ። እናም አንድ ቀን ወደ ኋላ ትመለከቱና ቤዛነቱን በመተማመናችሁ እና ከፍ ስላደረጋችሁና ጥንካሬን ስለሰጣችሁ በዘላለም ምስጋና ትሞላላችሁ። ውድ ወንድሞቼ፣ ጓደኞቼና ወንድሞቼ፣ ምንም ያህል ተሸራታችሁ ብትወድቁም ተነሱ፣
እድላችሁ ክብር ያለው ነው። ካፍ ብላችሁ ቆሙ። በተመለሰው የክርስቶስ ብርሃን ተራመዱ። ከመታሰቡት በላይ ጠንካራ ናችሁ። ከመትገምቱት በላይ ችሎታ አላችሁ። አሁንኑ ማድረግ ትችላላችሁ። ምንም ይህንንም የምመሰክረው በቅዱሱ በኢየሱስ ክርስቶስ ስም ነው። አሜን።
All of us
ሁላችንም ለሌሎች ስለሌሎች ኃላፊነት ተባርከናል። የእግዚአብሔርን ክህነት የሥልጣን መሸከም ለሌሎች ለልጆቹ መሸከም ነው። ዳቲም እውነት ነው። ይህም ቆንጆ ነው። አንዳንዴም በጣም የሚያስደስት ነው። ዛሬ ምሽት ምን ማለት እንደፈለኩ በመረዳት የሚያዳምጡ የኮረም ቡድኖች አሉ። ለአንዳችሁም ይህ ነው የተፈጠረው፣ ለብዙዎቻችሁም ከአንድ በላይ ደርሰዋል። ዝርዝሩ ብለያይም ሐሳቡ አንድ ነው። በደንብ የማታውቁት ሽማግሌ ለእርዳታ ይጠይቃችኋል። ከምኖርበት ቦታ ምስቱንና ሕፃን ልጁን ቅርበት ወደሌለው ሌላ አፓርትመንት መቀየር እንዳለበት ከቅርብ ጊዜ በፊት ተረዳ። እሱና ባለቤቱ ዕቃቸውን ለማጓጓዝ ጓደኛውን የጭነት መኪና ጠይቆ ነበር። ጓደኛቸው መኪና አዋሳቸው። ወጣቱ አባት ያለውን ንብረት ወደ መኪና መጫን ጀመረ። ነገር ግን ከጥቂት ደቂቃ በኋላ ወገቡን ጎዳ። መኪና ያዋሰው ጓደኛ ለመርዳት ሥራ ይበዛበታል። ወጣቱ አባት ተስፋ ቢስነት ተሰማው። እናንተ የኮረም ቡድኑን ፕሬዚዳንቱን አሰበ። ለእርዳታ በጠየቀ ጊዜ ከሰዓት በኋላ ነበር። በዛን ቀን የቤተ ክርስቲያን ምሽት ስብሰባ ነበር። ያን ቀን ለቤት ቁሳቁስ ሥራ ባለቤትህን ለመርዳት ቃል ገብተህ ነበር። ልጆች አንድ ነገር አብራቸው እንድትሠራ ጠይቀዋል። ነገር ግን አልጀመርክም። የኮረሜ ቡድን አባሎችን በተለይም የምትተማመናቸው እንዳንተው እክል አጋጥሟቸው ይሆናል። ጌታ ለዚህ ጥሪ ለዚህ ሥራ ጥሪ ሲያቀርብ የዚህ ዓይነት ቀን እንደሚያጋጥሜ ስለማያውቅ የሚያበረታታ ተረት ሰጥተዋል። ሥራ ለበዛባቸው የክህነት ሥልጣን ያዦች ምሳሌ ነው። አንዳንድ ጊዜ ሰማራዊ ወይም በፍቃዱ ሰውን የሚሠራ ደግ ሰው ታሪክ እንላለን። ታሪኩ ግን ሥራ በተበዛበት በኋለኛው ቀን ለክህነት ሥልጣን ያዦች ተብሎ ነው። ሥራ ለበዛበት የክህነት አገልጋይ ታሪኩ ፍጹም የሆነ ነው። እናንተ ሰማራዊ ሰው እንጂ ቄስ ወይም እንደ ሌዋ የቆሰለውን ሰው አይቶ የሚያልፍ እንዳልሆናችሁ አስታውሱ። ችግራችሁ ሲያጋጥማችሁ ይህ ታሪክ ሳታስቡ ሊሆን ይችላል። ያን ቀን እንደገና ስመጣ እንደምታስቡ ጸሎቴ ነው። ሰማራዊ ሰው ከኢየሩሳሌም ወደ ጀሪኮ የተጓዘበት ምክንያት በቅዱስ መጽሐፍ አልተነገረንም። ሌቦች ስለ መንገድ አስጊነት ያልተረዱትን እንደሚጠብቁ በማወቅ ዝም ብሎ ለሽርሽር እየሄደ አይደለም። እንደተለመደው ለምር ጉዳይ ነበር። የጭነት አህያ እና ወይን ጠጅ ይዞ ነበር የሄደው። በጌታ ቃል እንደተነገረው ሰማራዊ የቆሰለውን ሰው ባየ ጊዜ ቆመ፣ ምክንያቱም ርኅራኄ ስላለውና። ከርኅራኄ ስሜት በላይ አደረገ። ሁልጊዜ የጉዳዩን ልዩ ዝርዝራ አስታውሱ። ቀርቦም በዘይትና በወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያ ላይም አስቀምጦ ወደ እንግዶች ማደሪያ ወሰደው እና ጠበቀውም። በማግስቱም 2 ዲናሬ አውጥቶ ለባለቤቱ ሰጠና ጠብቀው። ከዚያ ከዚህም በላይ የምታወጣውን ሁሉ ሁሌ እኔ ለመመለስ እከፍልልሃለሁ አለው። እናንተ የክህነት ሥልጣን ያዦች ጥሪያችሁን ሦስት ማረጋገጫዎች አሉ። አንደኛ፣ ርኅራሄ ለሚያስፈልጋችሁ ከጠየቃችሁ ጌታ ይሰጣችኋል። ሁለተኛ፣ ሌሎችን ለአገልግሎት ተሳታፊ እንዲሆኑ እንደምጠብቅ ያዘጋጃችኋል። ሦስተኛው፣ ጌታ እንደ ደግ ሰማራዊ ለተቸገሩት እርዳታ ላደረጉት ሁሉ ሽልማቱን ያደርጋል። እናንተ የኮረም ቡድን ፕሬዚዳንት ለሪ ማረጋገጫ ከአንድ በላይ አድርጓቸዋል። ሌሎች የጌታ ክህነት በርኅራሄ እርዳታ እንዲያደርጉ በፈቃደኝነት ጠይቃቸዋል። ብዙውን ጊዜ መልስ የምሰጡትን ደጋግማችሁ ለመጠየቅ አልፈራችሁ፣ ምክንያቱም በቀላሉ ርኅራሄ እንደምሰማቸው ታውቃላችሁ። ቀደም ሲል ለመርዳት ስመረጡ የጌታ ለጋስ እንደሰማቸው በማወቅ ነው የጠየቃችሁ። ብዙ አስተዋጽኦ ከማድረግ ከጌታ የተሻለ ካሳ ማግኘት እንደምቻል በማወቅ ከባድ ችግር ያለባቸውን ጠይቃቸዋል። ባለፈው እርዳታ ያደረጉትን የአዳኝ ምስጋና ከገደብ በላይ ተሰምቷቸዋል። ጭነት ወደ መኪናው ጫን ከማድረጉ አንድ ሰውን አለመጠየቅ ተሰምቷቸው ይሆናል። እንደ መሪነታቸው የቡድን አባላቸውና ቤተሰባቸውን በደንብ ጌታም ሙሉ በሙሉ ያውቋቸዋል። የትኛው ምስት ችግር እንዳለበት ያውቃል፣ ምክንያቱም ባለቤቷ የጠየቃችሁን እንዲያደርግ ጊዜ የለውምና። አባታቸው እንደገና አንድ ጊዜ ሄዶ ለሌሎች ስለ ረዳ በማየት የተባረኩ ልጆችን እንዳሉ ያውቃሉ። ወይም ልጆቹ አባታቸውን ያን ቀን አብሮ እንዲውል ፈልጎ ይሆናል። እሱም ግን ለማገልገል ማን ግብዣ እንደሚያስፈልጎ ያውቃል፣ ግን በፈቃደኝነት እጩ ላይኖር ይችላል። እናንተ የኮረም አባላችሁን ሙሉ በሙሉ አታውቁም፣ ነገር ግን እግዚአብሔር ያውቃል። ብዙውን ጊዜ እንዳደረጋችሁ ለሌሎች እርዳታ እንዲያደርጉ ማንን መጠየቅ እንዳለባችሁ ጸሎት አድርጋችኋል። ጌታ ማን መጠየቅና በረከት ማግኘት እንዳለበትና የትኛው ቤተሰብ ሳይጠየቁ በረከት ማግኘት እንዳለባቸው ያውቃል። ወጣት በነበርኩ ጊዜ ይህ ሲሆን አይቻለሁ። የቄስ ቡድን ረዳት ነበርኩ። አንድ ቀን ቆጳስ ስልክ ደወለልኝ። ባሏ ያጣችን ችግርተኛ ሴት እንድንጠይቅ ፈልጎ ነበር። መጥቶ እንዲወስደኝ በመጠየቅ ላይ ያለው ተረበሽኩኝ። ቆጳሱ ጠንካራ ረዳቶች እንዳለው አውቃለሁ። አንደኛው ታዋቂ ዳኛ ነበር፣ ሌላኛው ደግሞ ትልቅ ኩባንያ የነበረውና በኋላም የበላይ ባለሥልጣን የሆነ ሰው ነበር። ቆጳሱም አንድ ቀን የበላይ ባለሥልጣን ሆኖ ሊያገለግል ይችላል። ቆጳስ ለምንድን ነው ልምድ የሌለውን ቄስ እርዳታ እንፈልጋለሁ ብለው ለእኔ ያለውን አሁን በተሻለ ያውቃለሁ። ጌታ ልባርካችሁ ይፈልጋል። ቀደም ስል እሱ የተወላትን ፎርም ካልሞላች ከቤተ ክርስቲያን እርዳታ እንደማታገኝ ብሎ ለሴቷ ስናገር አይቻለሁ። ወደ ቤት ስንመለስም ስለተገረምኩኝ በታፈነ ሳቅ የራሷ ወጪ ስትቆጣጠር ሌሎችን መርዳት ትችላለች አለ። በሌላ ወቅትም ቆጳሴ የመጠጥ ሱሰኛ ወላጆች ቤት ወስደው ነበር። እነሱም ፍራቻ ያለባቸው ሁለት ትናንሽ ሴት ልጆች እኛን ለመናገር ወደ በር ላኩ። ሁለቱን ትናንሽ ሴት ልጆች ከጎበኘ በኋላ ወደ እኔ ዞር በማለት በሕይወታቸው ያለውን አደጋ ገና መለወጥ አንችል፣ ነገር ግን ጌታ እንደምወዳቸው ይሰማቸዋል አለ። ሌላ ጊዜ አንድ ምሽት ለዓመታት ወደ ቤተ ክርስቲያን ያልመጣ ሰው ቤት ወሰደኝ። ቆጳሱ ምን ያህል እንደምወደውና ወርዱ ምን ያህል እንደፈለገው ነገረው። በሰውየውም ላይ ለውጥ የታየ አይመስልም፣ ነገር ግን በዚያን ጊዜ እና ሁሉ ጊዜ ኮፓስ አብሮ ከሱ ጋር ሲወስደኝ ታላቅ ተጽዕኖ አድርጎብኛል።
Didn't seem to have much effect on the man. But that time, and every time the bishop took me with him, it had a great effect on me.
በዛን ጉብኝት የትኛው ቄስ በረከት ማግኘት እንዳለበት ቆጳስ ጸሎት ማድረጉ በምንም መንገድ ማወቅ አልችልም። ብዙውን ጊዜ ሌሎች ቄሶችን አብሮ ወስዶ ይሆናል። ነገር ግን ጌታ አንድ ቀን እኔ ቆጳስ በመሆን እምነታቸው የቀዘቀዘውን ወደ መውቃት ወንጌል እንድመለሱ እንደምጋብዛቸው ያውቃል። አንድ ቀን በመቶና በሺ ለሚቆጠሩ የእግዚአብሔር ልጆች ጊዜያዊ ነገር ለሚያስፈልጋቸው የክህነት ሥልጣን ኃላፊነት እንደምሰጠኝ ጌታ ያውቃል። እናንተ ወጣት ጌታ ለየትኛው የክህነት አገልግሎት ሥራ እንደሚያዘጋጃችሁ አታውቁም። ነገር ግን ለማንኛውም የክህነት ሥልጣን ያጂ ታላቅ ፈተና መንፈሳዊ እርዳታን መስጠት ነው። ሁላችንም ያን ኃላፊነት አለብን። የቡድኑ አባል ከመሆን ይመጣል። የቤተሰብ አባል ከመሆን ይመጣል። የማንኛውም ቡድናችሁ ወይም ቤተሰባችሁ እምነት በሰይጣን ጥቃት ከደረሰባቸው ርህራሄ ይሰማቸዋል። በሰማራዊው አገልግሎትና ምህረት እንደተሰጠ እናንተም ደግሞ ቁስላቸውን በመታሻ ቅባት ታድናላችሁ። ለመስዮን ሥራ አገልግሎት በሺ ወደሚቆጠሩ ሰዎች ለመንፈሳዊ ፍለጋ ትሄዳላችሁ። ከማስተማራችሁም በፊት ብዙዎቹ ቁስልን የሚያድንና ችግርን የሚፈታ መንፈሳዊነት እንዳላችሁ አያውቁም። ለጌታ ሥራ እነሱን ለማዳን ትሄዳላችሁ። ወደ ዘላለማዊ ሕይወቱን የሚመራውን ሥርዓቶች የሚቀበሉ ከሆነ ጌታ ብቻ ነው መንፈሳዊ ቁስላቸውን መለወስ የሚችለው። እንደ ቡድን አባላት የቤተ አስተማሪነትና ሚስዮንነት የራሳቸውን እምነት ንቁ ካልሆነ መንፈሳቸው የተበላሸውን ሰዎች መርዳት አትችሉም። ያም ማለት መጽሐፍ ቅዱስን በየጊዜው ከማንበብና ከመጸለይ የበለጠ ነው። ለጥቂት ጊዜ መጸለይና ቅዱስ መጽሐፍን ገልበጥ አድርጎ መመልከት በቂ ዝግጅት አይደለም። የምትፈልጉት የመረጋጋጫ ምክር የመጣው ከትምህርትና ቃል ክዳን አንቀጽ 84 ነው። እንዴት ወይስ ምን እንድትሰሩ አትጨነቁ፣ ነገር ግን ዘወትር የሕይወትን ቃል በአእምሮአችሁ ውስጥ አከማቹ እና ይህም በዚያች ሰዓት ለእያንዳንዱ ሰው ተመዝኖ የምሰጥ ይሰጣችኋል። ያ በረከት ልጠየቅ የሚገባው ለሕይወት ቃሎች በጽናት ዋጋ ከሰጠን ነው። ለቅዱስ መጽሐፍ ዋጋ መስጠት ለእኔ ለቀላሉ በስሜት መስማት ማለት ነው። ለምሳሌ ስለ ነቢይ ጆሴፍ ስሚዝ መለኮታዊ ጥሪ በእምነታቸው ወላዋይ የሆኑት ሰዎች ሄጄ ለመርዳት ስሞክር ስሜቱ ወደ እኔ ይመለሳል። የመጽሐፍ ሞርሞን ቃል ብቻ አይደለም፣ ሁለት መስመር እንኳ ከመጽሐፍ ሞርሞን ሳነብ የሚመጣ የእውነት ማረጋገጫ ስሜት ነው። ስለ ነቢይ ጆሴፍ ስሚዝ በጥርጣሬ ለተበላሸ ለእያንዳንዱ ሰው እንደሚመጣ ቃል መግባት አልችልም። ጆሴፍ ስሚዝ የዳግማዊ መመለስ ነቢይ እንደሆነ አውቃለሁ። መጽሐፍ ሞርሞን የእግዚአብሔር ቃል መሆኑን አውቃለሁ፣ ምክንያቱም አጥንቻለሁና። እናንተንም የእውነት ማረጋገጫ ከመንፈስ ማግኘት እንደምትችሉ ከልምድ አውቃለሁ፣ ምክንያቱም ለእኔ መጥቷልና። ጌታ እናንተንና እኔን በእውነታ ጠላት በቆሰሉት ፊት እኛን ከማስቀመጡ በፊት ያን ማረጋገጫ ልኖረን ይገባል። ሌላ ማድረግ ያለብን ዝግጅቶች አሉ። ስለ ሌሎች ችግር ርኅራኄ አለማሳየት የሰው ልጆች ባህሪ ነው። አዳኝ ስለ ራሱ ኃጢአት ክፍያ የተናገረበትና በሰማይ አባታችን ልጆች ችግር ስቃይ በራሱ ላይ የወሰደበት አንዱ ምክንያት ይህ ነው። የተመረጡ የሰማይ አባት ምድራዊ የክህነት ጃጆች እንኳ በቀላሉ ለርኅራኄ አይኖራቸውም። እንደ ሰብአዊ ፍጥሩነታችን ዝንባሌ ለእኛ ግልጽ የሆነውን ማየት ከማይችል ሰው ጋር ትዕግሥተኞች አይደለንም። ትዕግሥት አልባ መሆናችን ወደ ውገዛ ወይም ተቃማዊነት እንዳይተረጎም ጥንቃቄ ማድረግ አለብን። እንደ ክህነት ሥልጣን አገልጋይነታችን ጌታን ጌታን ስንዘጋጅ የሚመራንን መጽሐፍ አለ። ጌታ የትኛውን ቦታ ብልክን ለጉዞም ስጦታ ያቀፈ ነው። ሰማራዊ ሰው ይህን ስጦታ ነበረው። ያስፈልጋል። እንዴትስ መፈለግ እንዳለብን ጌታ ነግሮናል። ስለዚህም የተወደዳችሁ ወንድሞቼ ልገሳና ከሌሎች ከንቱዎችም ናችሁ። ልገሳና አትወድቁም። ስለሆነም ከሁሉም በላይ ታላቅ የሆነው ልግስና ያዘው። ሁሉም ነገሮች ይወድቃሉና። ነገር ግን ልገሳና ንጹህ የክርስቶስ ፍቅር ነው። እናም እስከ ዘላለም ይጸናል። እናም በመጨረሻም ቀንም ክርስቶስን ያዘ መልካም ይሆንላችኋል። ስለሆነም የተወደዳችሁ ወንድሞቼ በልጁ ኢየሱስ ክርስቶስ እውነተኛ ተከታዮች ሁሉ ላይ በሚያስፈልገው በዚህ ፍቅር ትሞሉ ዘንድ በኃይል ከልባችሁ ወደ አብ ጸልዩ። የእግዚአብሔር ልጆች ትሆኑ ዘንድ እርሱ በሚመጣበት ጊዜ እንደ እርሱ ሆነን እንዳለ እናየዋለን። ይህ ተስፋም ይኖረናልና ልክ እርሱ ፍጹም እንደሆነ እኛም ፍጹም እንሆናለን። በምድራዊ ጉዞአችን ለክህነት አገልግሎት ጌታ ከኛ ፊት ለሚያስቀምጠው ሁሉ ራሳችን እንድናዘጋጅ ጸሎቴ ነው። በተቀደሰው ኢየሱስ ክርስቶስ ስም አሜን።
Brethren, we are grateful for your attendance this evening.
ወንድሞች በዚህ ስብሰባ በመገኘታችሁ እናመሰግናችኋለን። እንደዚህም የወጣቶች የአይሮናዊክነት ዘማሪዎች ለሰጡን ለሚያነሳሱ መዝመሪያዎችን እናም እነዚህን ድርጊቶች ለማዘጋጀት እርጋታ ላቀረቡትም እናመሰግናለን። አሁን ከውድ ነቢያችን ፕሬዚደንት ቶማስ ኤስ ማንሰን እናዳምጣለን። ከፕሬዚደንት ማንሰን ንግግር በኋላ God of our Father, who is almighty hand and below, Mazmur Zamariochu Zambrallu. Yimachara Shao Salotum, Mesabachu Budanabal, Walter F. Gonzalez, Yakarbulunal.
Tonight, in the conference center in Salt Lake City, and location
በዚህ ምሽት በሶልት ሌክ ሲቲ የጉባኤ አዳራሽና በቅርብም ይሁን በሩቅ በሆኑ ቦታዎች የክህነት የእግዚአብሔር ክህነት ያላቸው ተሰብስበዋል። በእውነትም እናንተ ልዑል ካህናት ናችሁ፣ እንዲሁም ሐዋርያት ጳውሎስ እንዳለው ምርጥ ትውልዶች ናችሁ። ከእናንተ ጋር ለመነጋገር በመቻሌ ክብር ይሰማኛል። በልጅነቴ በየበጋው በቤተሰብ ጋር በሶሌ ከተማ በምስራቅ በኩል ወደሚገኘው ወደ ፕሮቮ ሸለቆ ለሽርሽር እንሄድ ነበር። እናም ወደ ወንዶቹ አሳ ወደምናመጠምጥበትና ወይም ወደምንዋኝበት ለመድረስ እንቸኩል ነበር። እናም መኪናው በትንሽ ፍጥነት እንዲሄድ ለማድረግ እንፈልጋለን። በነዚያ ቀን አባቴ የሚነዳ የመኪና 1928 መኪና ነበር። በፍጥነቱ ከ56 ኪሎ ሜትር በሰዓት በላይ ሲሆን እናቴ ቀስ በል ትላለች። እኔም ቶሎ በል ፍጠን እለዋለሁ። እያንዳንዱ ወርዶች የኤጲስኮፖስ አንዳንድ ጊዜ ከ35-56 ኪሎ ሜትር በሰዓት ሰሚጓዝበት ጊዜ
አንዳንድ
ጊዜ
መንጋዎች ጉዞዎቻችን በሚያቋርጡበት ድረስ ወደ ፕሮቮ ሸለቆ እስከሚደርስ ድረስ አባቴ 56 ኪሎ ሜትር በሰዓት ይጓዝ ነበር። ብዙ መቶ ሚሊዮን የበጋ መንጋዎች እኝረኛ ማይጠብቃቸው እየመሰሉ ግን የሚጮው ውሻዎች እየመራቸው በፊታቸው ሲሄዱ እንመለከታለን። በኋላም በሩቅ በሰፈር ላይ የተቀመጠ እረኛ እናያለን። በዛ ላይም ቀም ተቀምጦ እያንቀላፈ ነበር። አንድ ጊዜ በጀርመን ውስጥ በሚሄድበት ጊዜ እንደዚህ እረኛ ሰው እየሆን አየው። እረኛው ወደ ግራ በእጁ በትር ያዘና በጎቹም እረኛውን የሚከተሉ ነበሩ። እሱም በሚሄድበት ይከተሉት ነበር። ወደ ግራ ሲሄድ ወደ ግራ ይሄዳሉ። ወደ ቀኝ ሲሄድ ወደ ቀኝ ይከተላሉ። እኔ በጎቹን የሚመራውን እረኛ እውነተኛ እረኛ ከበጎቹ ከሚከተለው ጋር አነጻጸርኩት። ኢየሱስ እንዳለው መልካም እረኛ እኔ ነኝ። የራሴ በጎ ያቁኛልና እውነተኛ እረኛ ምን መሆን እንደሚገባ ፍጹም ምሳሌ ሰጥቶናል። ወንድሞች፣ እንደ እግዚአብሔር ካህነት የእኛም የእረኛነት ኃላፊነት አለን። የጌታ ጥበብኛ ወደ ቤተ ክርስቲያን ቤተሰቦች እረኛ የምንሆንበት የምናገለግልበትና እነርሱም የምንመሰክርበት መመሪያዎች ሰጥቶናል። ይህም የቤት ለቤት ማስተማሪያ ተብሎ ይጠራል። እናም በዚህ ምሽት ይህንን ላነጋግራችሁ እፈልጋለሁ። እያንዳንዱ የወርዱ ኤጲስቆጶሶች በየወሩ አባላትን ቤት የሚጎበኝበት የቤት ለቤት አስተማሪዎች እንዲሆኑ የክህነት ባለሥልጣኖች ይመድባል። እነርሱም ሁለት በሁለት ይሄዳሉ። የሚቻል ከሆነም ካህናት ወይም አስተማሪ የሆነ የአሮና የክህነት አባል ከጎልማሳው ከመልከ ጼዴቅ ክህነት አባል ጋር ይሄዳሉ። ኃላፊነት ወዳላቸው ሰዎች ቤትም ሲሄዱም የአሮናዊ የክህነት ባለሥልጣኖች የሚቀርብበት ትምህርት መሳተፋቸው ተገቢ ነው። እንደዚህ አይነት ምድብ እነዚህ ወጣቶች ለሚስዮንና ለሕይወት ሙሉ የክህነት አገልግሎች እንዲዘጋጁ ይረዳቸዋል። የቤት ለቤት ማስተማሪያ ፕሮግራም በክህነት ለተቀበሉት ይህ ኃላፊነት የሚሰጥ ለዚህም ቀን ራእይ መልስ ነው። ይህም ማስተማር፣ ማብራራት፣ አብጥቆ መምከር እና ማጥመቅ፣ የእያንዳንዱን አባል ቤት መጎብኘት፣ እናም በምስጢርና በድምፅ እንዲጸልዩ እናም የቤተሰብ ኃላፊነታቸውን እንዲያከናውኑ በጥብቅ ማበረታታት፣ ቤተ ክርስቲያኗን ዘወትር መጠበቅ እና እነርሱን መርዳትና ማጠካረም ነው። እና ምንም ጥፋት ቤተ ክርስቲያኗ እንዳይኖር እንዲሁም አባላቶቿ በርስ በርስ እንዳይከፋፉ፣ እንዳይዋሹ፣ እንዳይምታቱ ወይም ክፉ እንዳይነጋገሩ መጠበቅ ኃላፊነታችን ነው። ፕሬዚደንት ዴቪድ ኦ'ማኬይ እንደገሰጹት ለቤተ ቤት ማስተማር የአባታችን ልጆችን ለማንከባከብና ለማነሳሳት ለማክበር ለማነሳሳት በአስቸኳይ መደረግ ያለበት የሚሸልም ዕድል ነው። ይህም መለኮታዊ አገልግሎት፣ መለኮታዊ ጥሪ ነው። መንፈስን ለእያንዳንዱ ቤት እና ልብ መውሰዱም የእኛ የቤት ለቤት አስተማሪዎች ኃላፊነት ነው። ሥራውን መውደድና የምንችለውን ያህል ማድረግ መልካም የማይቻል ሰላም፣ ደስታና እርካታ ለእግዚአብሔር ልጆች በክብር እንደሚያስተምሩት ያመጣል ብለውናል። በመጽሐፈ ሞርሞን ውስጥ እንደምናነበው አልባ እነርሱን ካህናትና መምህራኖችን ሾመ እና ማንኛውንም ትክክለኛ ሰውን ባልተቀር አልተሾመም ነበር። ስለዚህ ሕዝቦችን ጠበቁ፣ እናም በጽድቅነት ጋር የተገናኙ ነገሮችን መገቧቸው። የቤት ለቤት አስተማሪ ኃላፊነት በተሟላ በስኬት ለማስተማርና የሚያስፈልገውን እርዳታ ለመስጠት እንድንችል የምናስተምራቸውን እያንዳንዱን ቤተሰቦች መፈተናዎችን ለመማርና ለመርዳት ከቻልን ጥበበኛ ነው። በቤት ለቤት ማስተማሪያ ጉብኝት በሚካሄድበት በፊት ቀጠሮ ካለ ካለ ውጤታማ ለመሆን ይቻላል። ይህም በምሳሌ ለማሳየት በጥቂት ዓመቶች በፊት የነበረ አጋጣሚ ልንገራችሁ። በዚያ ጊዜ የሚስዮን መዳቢ ቡድን አባል የነበሩት ስፔንሰር ደብሊ ኪምቦል፣ ጎርደን ቢ ሂንክሊ፣ ቶማስ ኤስ ማንሰን ነበሩ። አንድ ምሽት ወንድምና እህት ሂንክሊ የቡድን አባላቱንና ባለቤቶቻቸውን ለእራት ጋበዟቸው። መልካም የነበረ ምግብ ነበር። በሩ ግን ተንኳኳ። ፕሬዚደንት ሂንክሊ በሩን ከፈቱ እና ከቤት ለቤት አስተማሪው አንድ በራቸው ላይ ቆሞ ተመለከቱ። የቤት ለቤት አስተማሪውም ለመምጣት ቀጠሮ እንደሌለኝ አላውቃለሁ። እኔ ከወደኛዬ ጋር አይደለም፣ ግን በዚህ ምሽት እንድመጣ ስሜት ተሰምቶኝ ነበር። የምትጋብዟቸው እንዳለው አላወቅኩም ነበር አሉ። ፕሬዚደንት ሂንክሊም እንዲገቡና እንዲቀመጡ እናም ሦስት ሐዋርያትና ባለቤቶቻቸውን እና የአባልነት ኃላፊነታቸውን እንዲያስተምሩ ጠየቁ። በፍርሃትም ቢኖርም የቤት ለመይት አስተማሪ የሚችለውን ያህል አደረገ። ፕሬዝዳንት ሂንክሊ በመምጣቱም አመሰገኑ። ከዚያም በፍጥነት ወደ ቤቱ ሄደ። ሌላ የቤት ለቤት ማስተማርን መደረግ የማይገባትን አንድ ተጨማሪ ምሳሌ ጥቀስላችሁ። የቀዳሚ አመራር አማካሪ የነበሩት ፕሬዝዳንት ማሪያን ጂ ራምኒ የአንድ ቀን የቤታቸው በብርድ ቀን መጥቶ ስለነበረ የቤት ለቤት አስተማሪ ይናገሩ ነበር። እንዲቀመጥና መልእክቱ እንዲያቀርብ በሚጋበዝበት ጊዜ ኮፍያውን በእጁ ይዞ ፈርቶ ነበር። ሳይቀመጥም ወንድም ሮምኒ ውጪ በጣም ብርድ ነው፣ እኔም መኪናዬ እንዳይቆምብኝ እንጂኑ እንዲንቀሳቀስ እያደረግኩ ነው። የመጣሁት ለኤጲስቆጶስ ግብኝቴን አከናወንኩኝ ለማለት ብዬ ነው አለ። ፕሬዚደንት ኤዝራ ታፍ በንሰን የወንድም ሮምኒን አጋጣሚ በክህነት ስብሰባ ከተናገሩበት በኋላ ወንድሞች ከዚህ የተሻለ በጣም የተሻለ ለማድረግ እንችላለን አሉ። እኔም ከእርሳቸው ጋር እስማማለሁ። የቤት ለቤት አስተማሪነት በየወሩ መከናወን ያለበት ጉብኝት ብቻ አይደለም። የማስተማር፣ የማነሳሳት እና ተሳታፊ ያልሆኑትን የሚጎበኙበት ከሆነ ወደ ተሳፊነት የምንመለስበትና በመጨረሻም የእግዚአብሔርን ወንድና ሴት ልጆችን ወደ ዘላለማዊ ከፍ የምናደርግበት ኃላፊ ነው። በጥረታችን ለመርዳት የቤት ለቤት አስተማሪዎች የሚጠቅም አንድ ጥበባዊ ምክር ካፈላለሁ። ይህም እንዲህ ካሉት ከአብርሃም ሊንከን ነው። ሰው ወደ እናንተ ምክንያት እንዲመጣ ከፈለጋችሁ መጀመሪያ እናንተ የእርሱ ልባዊ ጓደኛ እንደሆናችሁ አሳምኑት። ፕሬዚደንት ኤዝራ ታፍት ቤንሰን እንደገፋፉትም ከሁሉም በላይ ለምታስተምሯቸው ለቤተሰቦችና ግለሰቦች እውነተኛ ጓደኞች ሁኑ። ከሁሉም በላይ ለምታስተምሯቸው ግለሰቦች፣ ቤተሰቦች፣ ጓደኞች ሁኑ። ጓደኛ የሁለት የኃላፊነት ጉብኝት በየወሩ ያደርጋል። ጓደኛ ሰዎችን መርዳት እንጂ ታዋቂነት ከማግኘት አያስብም። ጓደኛ ያስባል። ጓደኛ ያፈቅራል። ጓደኛ እርዳታን ያቀርባል። የቤት ለቤት ማስተማር ብዙ ጸሎቶችን መልስ ይሰጣል። እናም በሰዎች ሕዝቦች ለሚመጡት ለውጦችም እንድናይ ይፈቅድልናል። የዚህ ምሳሌም በኢኮኖሚ ችግር ጊዜ ለሥራ ወደ ዩታ የመጣ ዲክ ሃመር ነው። በዚያ ያለ የኋለኛ ቀን ቅዱሳን ሴትን ተገናኝቶ ተጋቡ። በኔንቲን ጆርጅ ዩታ ታዋቂ የሆነ የቡና ቤት ሠራ። ለሃመርም ቤተሰብ የቤት ለቤት አስተማሪ እንዲሆን የተለመደበት አንድ ጓደኛ ዊለርድ ሚለን ነበር። ዲክ ሃመርን ስለማውቀው ወደ ሴንት ጆርጅ በሚሄድበት ጊዜ ጓደኛዬ ወንድም ሚለን ጓደኛችን ዲክ ሃመር እንዴት ነው ብዬ ጠይቃለሁ። በአብዛኛው ጊዜ እርሱም በቀስታ ቢሆንም ወደፊት እየገፋ ነው ይሉኛል። ዊለርድ ሚለንና ጓደኛዬ የሃመር ቤት ሲጎበኙ እንደምንም የወንጌል ምልክት ያቀርባሉ። እናም ከዲክ ሃመርና ከቤተሰቡ ጋር ምስክርነታቸውን ይካፈላሉ። ዓመታት አለፉ። እናም አንድ ቀን ዊለርድ እኔም መልካም ዜና ለመንገር ደወለልኝ። ወንድ ሞንሰን ዲክ ሃመር ተለወጠ፣ ሊጠመቅም ነው። 90 ዓመቱ ነው። እናም በሕይወታችን በሙሉ ጓደኞች ነበርን። ውሳኔው ልብን ያሞቃል። የቤተ አስተማሪ ለብዙ ዓመት ነበርኩኝ አለኝ። ይህም መልካም ዜና ሲነግረኝ ድምፁ በእንባ እየተሰባበረ ነበር። ወንድም ሃመር በእርግጥም ተጠመቀ። ከአንድ ዓመት በኋላ ወደ ሴንት ጆርጅ ቤተ መቅደስ ገብቶ በመንፈስ ቅዱስ ስጦታ በመተሳሰር ሥርዓቶችን ተሳተፈበት። ዊለርድን ለብዙ ዓመታት የቤት ለቤት አስተማሪ ስትሆንክ ተስፋ ቆርተህ አልነበረም አልኩት። አይደለም አለኝ። ይህም ለጥረቴ ብቁ ነው አለ። ለሐረም የቤተሰብ የመጣ ደስታ ስመለከት ወንጌሎ ወደ ሕይወታችን ስላመጣ በረከቶችና አንድ መንገድ ለመርዳት ለነበረኝ እድል ልቤ በመስጋና ይሞላል። እኔም ደስተኛ ሰው ነኝ አለ። ወንድሞች በአመት ውስጥ ተሳታፊ ያልሆኑትንና በደንብ የሚሳተፉትን ለተለያዩ ሰዎች ለመጎብኘትና ለማስተማር እድል አላችሁ። በጥሪያችሁ በልብ የምናገለግል ከሆንን ሕይወታችንን ለመባረክ ብዙ እድሎች ይኖረናል። ከቤተ ክርስቲያን ራሳቸውን ያራቁትን መጎብኘት የሚመለሱበትን በሮች የሚከፍቱ ቁልፎችን ለመሆን ይችላል። በዚህ ሐሳብም ኃላፊነት ያለንባቸውን እንርዳ። እናም በቃሉ እንዲገቡ ዘንድ ወደ ጌታ ጠረጴዛ እንዲመቱና የመንፈስ ጓደኝነት እንዲደሰቱ እናም እንግዲህ ወዲህ ቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች እንጂ እንግዳዎች እንዲሆኑ ኃላፊነት አለን። ማንኛቸውም የማትጎበኛቸውን በሚመለከት ችላ የምትሉ ካላችሁ የቤት ለቤት አስተማሪ ኃላፊነታችሁን ለማሟላት ለመወሰን ከአሁን በላይ የሚሻል ጊዜ የለም። ለእናንተ በኃላፊነት የተሰጣችሁን ለመርዳት የምትችሉትን ያህል ጥረት ለማድረግ አሁን ወስኑ። አንዳንዴ የቤት ለቤት አስተማሪዎች ጓደኞችን አብራችሁ እንዲመቱ ተጨማሪ መግፋፋት የሚያስፈልጉበት ጊዜ አለ። ነገር ግን ያለማቋረጥ ከጣራችሁ ስኬታማ ትሆናላችሁ። ወንድሞች፣ በቤት ለቤት ማስተማር ያለን ጥረት የሚቀጥል ነው። ጌታችንና መምህራችን ብቁ ነው እስከሚል ድረስ ይህ ሥራ አይፈጸምም። ብርሃን የሚገባላቸው ሕይወቶች አሉ። መነካት የሚገባቸው ልቦች አሉ። የሚድኑ ነፍሳትም አሉ። እኛም እንድንከባከባቸው በአደራ የተሰጡትንን ነፍሳትን የማብራት የመንካት የማዳን ቅዱስ ዕድል አለን። ይህንንም በታማኝነትና በደስታ በተሞላ ልብ ማከናወን ይገባናል። በመጨረሻም ምን አይነት የቤት ለቤት አስተማሪ መሆን እንዳለብን የሚያሳይ አንድ ምሳሌ እጨርሳለሁ። ሕይወቱን ሁሉ የሚያደበዝዝ አንድ የቤት ለቤት አስተማሪ አለ። እናም ሕይወትና ሞትን ኃላፊትንና ዕጣ ፈንታን አስተማረ። እንዲገለገል ሳይሆን ለማገልገል፣ ለመቀበል ሳይሆን ለመስጠት፣ ሕይወቱን ለማዳን ሳይሆን ለሌሎች መሥዋዕት ለማድረግ ይኖር ነበር። ከዝመት በላይ የሆነ ፍቅርን ገልጿል። ከሀብት በላይ የሆነ ድህነትንም ገልጿል። እሱ ያስተማረው እንደ ጸሐፊዎቹ ሳይሆን በሥልጣን ነው ተብሏል። ሕግጋቱ የድንጋይ ላይ የተቀረጹ ሳይሆን በሰው ልብ ላይ የተቀረጹ ነበሩ። የምናገረውም ታላቅ መምህር ስለ ነበረው እንዲሁም ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ የሰው ዘር አዳኝና ቤዛ ነው። የቅዱስ መጽሐፍም ስለ እርሱ መልካም በማድረግ ሄደ ብሎ ነበር። እንደ እርሱ አይነት የማይወድቅ መሪና ምሳሌ እያለን በቤት ለቤት የምናስተምርበት ለመለኮታዊ እርዳታ ብቁ ለመሆን እንችላለን። ሕይወቶች ይባረካሉ፣ ልቦች ይጽናናሉ፣ ነፍሳትም ይድናሉ። እውነተኛም እረኞች እንሆናለን። ይህም ይሆን ዘንድ የምጸልየው በኢየሱስ ክርስቶስ ስም ነው። አሜን።
Our beloved Father in heaven.
ተወደድ ቆይ ሰማይ አባታችን ሆይ ዛሬ በእርሶ ፊት ቀርበን በልባችን ምስጋና ዛሬ ስለሰማነው መልእክት እናመሰግናለን። ለሰማነው ሐሳብና
We are grateful for the music that have
ለሰማነው ሙዚቃ እዚህ ስብሰባ ላይ ሰማነው ሙዚቃዎችን እናመሰግናለን። ለነብይ እናመሰግናለን። ለትምርቱ ስለ ሆም ቲቺንግ ላደረጉልን እናመሰግናለን። ለሱም ጸሎታችን እናደርጋለን።
We are grateful for the technology that allows
technology
to communicate with priesthood holders through
the priesthood የኪንደ ስልጣን ያጆችን ባለማት ደረጃ ይህንን ድክታቶል ስላደረገው መስካና እናቀርባለን። ያዳኛችን እና ይረኛችንም መስካና እናቀርባለን።
As we act on the principles
በዚህ በዚህ መርህ እና ስሜት ለምናደርገው በረከት እንድታደርግልን እንጠይቃለን። ፈቃድህ እንዲሆን በኢየሱስ ክርስቶስ ስም አሜን።